ወገኖቼ እንደምን ዋላችሁ? እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ የምሽት ፕሮግራም በሰላም መጣችሁ። እግዚአብሔር ይመስገን። ዛሬ ዕለቱ ሮብ እንደ ኤሮፓ አቆጣጠር ሜይ 13 2026 ነው። የቅጂ ቁጥሩ 7244 7244። የምሽቱ አገልጋዮች ቃል ወንድም ዶክተር አማኑኤል ቆርጋ፣ ሰንበት ትምህርት ወንድም አቶ ሙሉ ጌታ ዶልቾ፣ መዝሙር እሂት ህይወት ቦጋለና እሂት ሂሩት አግደው፣ ጸሎት እሂት ወይዘሮ ልሳኔ ይሆናሉ። እኔም ፕሮግራሙን የሚመራው አማረች ጎጎ ነኝ። የሳምንቱ የሰንበት ትምህርት ጥቅስ የሚገኘው መዝሙር 62:8 ላይ ነው። የህዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው ይላል። መንፈስ ቅዱስ እንዲመራን እንጸልያለን። የዘላለም አምላክ እግዚአብሔር አሉ ወልድ መንፈስ ቅዱስ አንድ አምላክ ጥበቃና ቸርነት መልካምነት ይበዝቶልን ከዋልንበት ሁኔታ ሁሉ አውጥተህን በዚህ ሰዓት አንተን እንድናመልክ ይህንን ውብ የሆነ ጊዜ አዘጋጅተህልን ፍላጎታችንንም ደግሞ ጌታ ሆይ አንተ ተቆጣጥረ ለዚህ ለከበረ ጌታ ሆይ ሁኔታ ስላዘጋጀህን እያንዳንዳችንን እጅግ አድርጌ አመሰግናለሁ። ክብር ምስጋና ለአንተ ይሁን። አቤቱ ጌታዬና አምላኬ ሆይ በዚህ ሰዓት መስመሩን በምንከፍትበት ሰዓት አንዳች የሚረብሸን ነገር እንዳይኖር መጀመሪያ ስፍራውን አንተ እንድትይዝ እንድትቆጣጠር ጀምረን እስክንጨርስ ባለው ሰዓት ሁሉ አንተ ከፊታችን እንድትቀድም እያንዳንዱን ነገር ጌታ ያለ አንተ ፈቃድ አንዳች ነገር ጌታ ሆይ እንዳይተላለፍ ሁሉን ነገር አንተ ተቆጣጠር። በዚህ ሰዓት ጌታ ሆይ በዚህ መስመር አንተን ለማገልገል በሰንበት ትምህርት፣ በቃል፣ በጸሎት፣ በመዝሙር አባት ወይ ቁጭ ብሎ ለመባረክም ጭምር ወደዚህ ፍላጎታቸውን ጌታ አንተ ባርከ የተሰበሰቡትን ነፍሶች ሁሉ አብዝተህ እንድትባርካቸው እንድትባርከን እንዲሁ ጊዜውን በከንቱ እንዳናሳልፍ ጌታ ሆይ በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ሀሳባችን አባት ወይ ተባርከን አባት ወይ ይህንን የህይወት ቃል ጌታ ሆይ በእውነት የትም የማይገኘውን አባት ሆይ ሙሉ ለሙሉ ወስደን አባቱ እርፍ ብለን እንድንወጣ ያ የሚያሳርፍ የአንተ መንፈስ ቅዱስ በመካከላችን እንዲመላለስ እለምንሃለሁኝ። ጌታዬና አምላኬ በዚህ ምድረ በዳ ይህንን መስመር አዘጋጅተህልን ሩቅና ሩቅ ሆነን ግን አንድ ላይ ጌታ እንዳለን እየተሰማን አባቱ አንተን እንድናገለግል እኛም እንድንገለገል ይህንን ጌታ ወይ ዘዴ ስለሰጠህን ክብር ምስጋና ለአንተ ይሁን። በዚህ መስመር ጌታ ወይ ብዙ እንቆቅልሾች፣ ብዙ የጸሎት መልሶች ተገኝቷል። አባት ወይ አሁንም እግዚአብሔር መልስ አለው ብሎ አምኖ ጸልዩልን ብሎ የጸሎት አደራ የሰጡትን ሁሉ ጌታ ወይ እንደየችግሮቻቸው በአንጻራቸው ተገኝተ መልስ እንድትሆናቸው መልስ እየሆንክልን ስለሆነም ክብር ምስጋና ለአንተ ይሁን። አቤቱ እንግዲህ አጠቃላይ ፕሮግራሙን አንተ ተቆጣጠር፣ ሁሉ እንደ ፈቃድ ይሁን። በኢየሱስ ክርስቶስ ስም አሜን። ወገኖቼ እንኳን በሰላም መጣችሁ። በድጋሚ እያልኩኝ የመዝሙር አገልግሎት እያገለገልን የሰንበት ትምህርት ሰዓት እስከሚደርስ እንቆያለን። የመዝሙር ምርጫ ያለው ሰው
እዘምራለሁ፣
መዘመር ይችላል።
እዘምራለሁ።
ጋሽ በቄ እግዚአብሔር አብዝቶ ይባርኮት። እንኳን ደህና መጡ።
አሜን አሜን። በዝሎ መጽሐፋችን 62ን ለጌታዬን ክብር እዘምራለሁኝ። የተባረከ ሰዓት ነው የምንጸልይበት፣ ወደ አምላካችን ኢየሱስ የምንቀርብበት፣ በሃይማኖት ብንቀርበው እርሱ ያስጠጋናል። እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው። የጸሎት ጊዜ የተባረከ እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው። የተባረከ ሰዓት ነው በጌታ ስናምን፣ እርሱን ይሰጠናል የምንፈልገውን፣ ስቃይ ችግርም ያርፋል በእርሱ ሀዘንና ምን። እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው። የጸሎት ጊዜ የተባ ከእንዴታፈም እረፍት ነው በዚያ መሆን ውብ ነው የተባረከ ሰዓት ነው ተስፋ ለቆረጡ ለኢየሱስ ችግራቸውን ያቀርባሉ በርሁ ልቡ ኢየሱስ ያሳረፋቸዋል እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው የጸሎት ጊዜ የተባረከ እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው የተባረከ ሰዓት ነው በጌታ ስናምን እርሱን ይሰጠናል የምንፈልገውን ስቃይ ችግርም ያርፋል በእርሱ ኃይል ስናምን እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው የጸሎት ጊዜ የተባረከ እንዴት ጣፋጭ እረፍት ነው በዚያ መሆን ውብ ነው
አሜን
አሜን አሜን እግዚአብሔር ባርኮት ከሽበቂ ሌላ
እኔ ሰምራለሁ
እሺ ለምለም እግዚአብሔር ባርክሽ
አሜን መዝሙር 138 ሰላም ፈልግሃል የሚለውን ለጌታ ክብር ሰምራለሁ ሰላም ፈልግሃል እምነትም ለማከል ተናፎት በስጋት ጸልያሃል ይህን መባረክና ማረፊያ ፊትሃል ሁሉንም በመሰው ያውታል ሁለመና ከመሰው ያውተጥኗል መንፈስ ልብህን ገሶታል ልትባረክና ልታርፍ የምትችል ሥጋ ነፍስህንም ስትሰጥ ነው ከጌታ ጋር መሄድ ስንት ወዳለህን ለማግኘት ሰላም ረፍልሃን ፈቃዱን ማድርግ ለማምለክ በሽታን ሁሉንም ከመሰዊ ያውጣን ሁለመና ከመሰው ያውተድኗል መንፈስ ልብህን ገሶታል ልትባረክና ልታርፍ የምትችል ሥጋ ነፍስህንም ስትሰጥ ነው የጌታን ስጦታ ከቶ አናውቀውም የለመነውን በረከትን ነፍስና ሥጋችን እስኪገዛን ድረስ ሁሉንም በርሱ እስክንችል ሁለመና ከመሰው ያውተድኗል መንፈስ ልብህን ገሶታል ልትባረክና ልታርፍ የምትችል ሥጋ ነፍስህንም ስትሰጥ ነው ከላይ የሚመጣ ፍቅሩን ማን ያውቀዋል ልባችንን ይሄድ በእግሩ ስር ሆነን ደስታን ስንካፈል ሁሉን በመሰዊያው ስንድን ሁለመና ከመሰዊያው ተድኗል። መንፈስ ልብህን ገዝቶታል ልትባረክና ልታርፍ የምትችል ሥጋ ነፍስህንም ስትሰጥ ነው።
አሜን
አሜን አሜን። እግዚአብሔር ይባርክሽ። የት ለምለም? ሌላ
ለምለም ነኝ ብዘምር።
እሺ ስስቴር ለምለም፣ እግዚአብሔር ይባርክሽ።
አሜን። ተባረኩ። ፈቃድህን አድርግ የሚለውን ነው የምዘምረው፣ ከድሮ መዝሙር 65። ፈቃድህን አድርግ ኦ ጌታ ሆይ፣ አንተ ፈሪ ነህ እኔ ሸክላ፣ አብጀኝ ስራይ እንደምትወድ ስጠብቅ ሳል በፈቃዴ ፈቃድህን አድርግ ኦ ጌታ ሆይ፣ መርምረኝ የኝ ጌታ ዛሬ፣ እንደ በረዶ አምሳኛ ሁን በፊት ስቀም ትሁት ልሁን። ፈቃድህን አድርግ ኦ ጌታ ሆይ፣ መርምረኝና እርዳኝ ጌታ፣ ኃይልና ችሎት ያንተ ናቸው፣ ዳሰኝ ፈውሰኝ መድኃኒቴ። ፈቃድህን አድርግ ኦ ጌታ ሆይ፣ መርምረኝ ግዛ ሰውነቴን በመንፈስ ሙላይ ሁሉ እስኪያይ አንተ መኖርህን በሕይወቴ። አሜን
አሜን አሜን። እውነት ለፈቃዱ ጌታ ራሳችንን ማስገዛት እንድንችል ትልቅ የጸሎት መዝሙር ነው። ለሱ ፈቃድ ራስን ማስገዛት ትልቅ ነገር ነው። ይህን ማድረግ እንድንችል ጌታ ይርዳን። ስስተር ለምነት እግዚአብሔር ባርክሽ። እሺ ባንቹ እግዚአብሔር ባርክሽ።
እሺ 130 ወዳንተ ኢየሱስ ሆይ ልቤ ይናፍቃል፣ የአምላክ በግ ሆነ ስለኔ ሞተሃል። ሰላም ለኔ ሰጠ ተሸክማ ቀባ ጠባቂ የሆነ አወጣኸኝ ከሞት ስፍራ አዘጋጀ ለኔ በአባቴ ቤት። ዓይናችን ያላየው ብርሃኑም ኢየሱስ ነው። ከዓለም መሄዴ በደረሰ ምረኝ በብርሃን ልገባ ሀገሬ፣ ምረኝ በብርሃን ልገባ ሀገሬ። አሜን
አሜን አሜን። እግዚአብሔር አብቴ ባርክሽ። ሌላ አንድ አጭር መዝሙር
እንዳለሁኝ ነው።
እሺ
ዘመር።
አዎ
ዘምሪ።
አዎ አንቺ ዘምሪ።
ኦኬ አይ ሌላ ሰው ካለ ዲስክራፕ እንዳ ይያረፍ ነው ቢገኝ ሌላ
አንቺ ነው ዘምሪ
ግዴታ በጣም ጌታ ይባርክሽ እግዚአብሔር በግ የሆንከው የሚለውን ብዙቻችሁ ታውቃላችሁ እሱን ዘምራለሁ እንደ እግዚአብሔር ፈቃድ ደግሞ ድሉን ለሰጠኝ አመሰግናለሁ ጌታ ይባርክሽ የእግዚአብሔር በግ የሆንከው ልቤን በፍቅር ያበስከው ጓደኛ ኢየሱስ እስቲና የማዋይ አለኝና ሳይሳሱ ከርህ ወጥተው ውርደት አለበሱ ስለፈወስ ካቁስለው ባፈቀር ጠደስ የጠሉም የድሃዛኝ የሆንከው አንተነ ኢየሱስ ይገባ ነበረ ወይ ለኔ አፈር ልትለብስ እግዚአብሔር በግ የሆንከው ልቤን በፍቅር ያበስከው ጌታ ኢየሱስ እስቲና የማዋይ አለኝና አንተ ፍቅር ነህና ልጠላኝ አቃተ ልሴን ከሳት አወጣ ራስክን ጎድተ ይሆን የኔ ሆነ ምን አለኝ ራሴም ያንተው ነኝ ስለዚህ ጌታዬ ሆይ ጀጋብ መስለውጠኝ እግዚአብሔር በግ የሆንከው ልቤን በፍቅር ያበስከው ጌታ ኢየሱስ እስቲና የማዋይ አለኝና ኑሮዬና ተግባሬ ለእኔ ባይጥመኝም ጥጋት እግሬን የወጋ ቢያደናቅፈኝም አንድ ጊዜ ቀርጬ ተከትይሃለሁ ድካም እንኳን ቢያጠቃኝ እከተልሃለሁ የእግዚአብሔር በግ የሆንከው ልቤን በፍቅር ያበሰው ጓዴ ኢየሱስ እስቲና የማዋይ አለኝና ጌታ ይባርካችሁ
አሜን አሜን ይሳድላ እግዚአብሔር አፍ ይባርካን ስንል በእውነት ስለ ዝማሪው ክብር ምስጋና ለእግዚአብሔር ይሁን በመዝሙር ያገለገላችሁትን ሂዶቼን ጋሽ በቄን እግዚአብሔር አብዝቶ ይባርካችሁ አሁን ወደ ሰንበት ትምህርት የምንሄድበት ሰዓት ነው ወንድማችን ሙሉጌታ መስመር ላይ ይገኛል እንኳን ደህና መጣ መስመሩን ላንተ ለቃለው እግዚአብሔር ይባርክ
አሜን አልችልም እግዚአብሔር ይባርክሽ በጊዜ ከብተሽ ፕሮግራሙ ስለጀመርሽ እንግዲህ በመዝሙር ያገለገላችሁን ሁሉ እግዚአብሔር አብዝቶ ይባርካችሁ የዛሬ ሰንበት ትምህርት እንደውም አንዱ እግዚአብሔር ጸሎታችን ምስጋናን በተመለከተ ነው እግዚአብሔርን ማመስገን በጸሎትም መለመን እንደሚቻል እና የእግዚአብሔርን ደግሞ ስም የተለያዩ የእግዚአብሔር ስም እጅግ ብዙ ነው ከዚህ በፊት ተናግሬ ያለው አንድ መጽሐፍ አለኝ እዛ መጨረሻ ገጽ ላይ ወደ 14 ገጽ የሚሆን ከመቶ ምናምን ጊዜ በላይ የተደጋገሙ የእግዚአብሔር ስሞች ያሉበት አንዳንዶቹ ተደጋግሞ ነው በተለያየ መጽሐፍ ውስጥ ግን የእግዚአብሔር ስም ብዙ ነው ስሞቹ ደግሞ ባህሪያቶቹን የሚገልጹ ናቸው እኛ ብዙ ጊዜ ወላጆቻችን አገራችን ስም ሲያወጡ ከጊዜ ጋር በህይወታቸው በደረሰው በተለያየ ነገር ሁላችንም የእያንዳንዳችን ስም ትርጉም አለው። እዚህ ሀገር ያሉ ሰዎች ወይም ደግሞ አሜሪካኖች ልበል ወይ ነጮች ልበል ምን ማለት ነው ስምህ ብዬ ስጠይቅ ብዙ ጊዜ አባቴ ያወጣልኝ ነው ዳሰ ከምንም ጋር የሚያያዝ ነገር የላቸውም። እኛ ግን ስማችን ከተለያዩ ነገሮች ጋር የተያያዙ ናቸው የተገናኙ ናቸው። እና እንጸልይ። ጌታ ሆይ ስምህ ይባረክ። ያንተ ስም ታላቅ ነው። ስምህ መሐሪ፣ ስምህ ታጋሽ፣ ስምህ ይቅር ባይ፣ ስምህ ሁሉን ቻይ፣ ስምህ አልፋና ኦሜጋ፣ አንተ የመጨረሻም የመጀመሪያም። ያንተ ስም ያንተን ማንነት የሚገልጽ ጌታ ሆይ አሁን ደግሞ በመካከላችን ሆነ ልታስተምረን ከቃልህ የሰጠህን ስንወያይ በማስተዋል መወያየት እንድንችል እያንዳንዳችን ስለምትረዳን እናመሰግናለን። ይህንን ሰንበት ትምህርት በሰባተኛ ቀን አድቬንቲስት ቤተክርስቲያን ይህንን እንዲያዘጋጁ የረዳቸውን ከመጀመሪያው ጀምሮ የዛሬውን ብቻ ሳይሆን ከዛሬ 100 ዓመት በፊት ሰንበት ትምህርት ሲጀመር መጽሐፍ ቅዱስን ለማጥናት እግዚአብሔርን ለማወቅ የእግዚአብሔርን ማንነት ልንረዳ የምንችለው መጽሐፍ ቅዱስ በማጥናት ነው በማለት የሰንበት ትምህርት ተጀመረ። ጌታ ሆይ ይህንን ጥበብ የሰጣቸውን ወገኖች አንተ ባርካቸው። ዛሬ በህይወት የሉም፣ ነገር ግን ስለነሱ አንተን እናመሰግናለን። ስምህ ይባረክ። አሁንም አስተምረን በጌታ በኢየሱስ አሜን። እንግዲህ የዚህ ሳምንት ሰንበት ትምህርታችን በጣም ቆንጆ ሰንበት ትምህርት ነው። የሳምንቱ አርዕስት ተግባራዊ ጸሎት ይላል። ተግባራዊ ጸሎት መታሰቢያ ቁጥሩ የህዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነውና። እንግዲህ ይህንን መታሰቢያ ቁጥር በተለያየ ክፍል ብንከፍል የመጀመሪያው ክፍል ምን ይላል? የህዝብ ማህበር ሁላችሁ ይላል። ሁላችሁ እንግዲህ ዳዊት ለእስራኤል ህዝብ በሞላ ለእስራኤል ህዝብ በሞላ እየተናገረ ያለው ከዛ በዛ ሀገር የሚኖር በሱ ንግስና ስር የሚኖር ህዝብ ሁሉ የህዝብ ማህበር ሁላችሁ ተብሎ ተጠሩ። ፍልስጤማውያን ሊሆኑ ይችላሉ፣ እጃቸውን ሰጥተው አብሮ የሚኖሩ ሌሎች ብዙ ፈሪሳውያን ሊሆኑ ይችላሉ፣ ሰዱቃውያን ሊሆኑ ይችላሉ። በዳዊት ንግስና ስር የነበሩትን ህዝቦች በሞላ ጠርቶ ምን አለ? ሁላችሁ ይላል። ሁላችሁ ምን አድርጉ? በእርሱ ታመኑ። በእግዚአብሔር እንድታመኑ ጥሪ ያደረገላችሁ። ዛሬ እኔና እናንተ ጥሪ ማድረግ የሚገባን አድቬንቲስት ሁኑ አይደል? የአድቬንቲስት ስም በሚጠራበት ጊዜ ብዙ ሰዎች ይጸየፋሉ፣ ምንም ጥርጥር የለኝም። ነገር ግን በእግዚአብሔር ታምኑ ብላችሁ ስትሉ አይጸየፉ። እኔ ግን አድቬንቲስት ሰባተኛ ቀን አድቬንቲስት ሲባል ደስ ይለኛል። በየትኛውም ስፍራ እኔ ከሌሎች የተሻልኩ ስለሆንኳል ወይም ደግሞ የአድቬንቲስትን ትምህርት 100% ስለማውቅ አይደለም። ነገር ግን አንድ ነገር በልቤ የገባ ነገር አለ። ይህች ቤተ ክርስቲያን የምታስተምረው ትምህርት መጽሐፍ ቅዱሳዊ ነው። በቃ በዚህ ቤተ ክርስቲያን ያለን ሁላችን እንድናለንም እያልኩ አይደለም። ምክንያቱም መጽሐፍ ቅዱስ እንደዛ አይናገርም። በጌታ በኢየሱስ ክርስቶስ ያመነ ይድናል ነው። እና በቤተ ክርስቲያን ትምህርት እጅግ ደስ ይለኛል። በሰንበት ትምህርት ደስ ይለኛል። ከዚህ በፊት ደጋግሜ ደጋግሜ እንደተናገርኩት ሰንበት ትምህርት ካልተካፈልኩ ስብከት ምንም ጣዕም አይሰጠኝም። እና እርግጥ ስብከት አስፈላጊ ነው፣ አስፈላጊ ነው። እና ከዛ ቀጥሎ ያለውን ተመልከቱ። በእርሱ ታምኑ ካለ በኋላ ልባችሁን በፊቱ አፍስሱ። ለመጸለይ ስንቀርብ እንዴት ነው የምንቀርበው? በቃ ማድረግ ስላለብን ብቻ ነው የምናደርገው? ኦ በቃ በሰቨን ኦክሎክ እዚህ መግባት አለብኝ ስለዚህ መጸለይ አለብኝ ብለን ነው ወይንስ መጸለይ ሕይወት እንደሆነ መጸለይ የእግዚአብሔርን ልብ የሚከፍት ቁልፍ እንደሆነ አስበን ነው ወይ ምንቀርበው? ከዛ ልባችሁን አፍስሱ ካለ በኋላ አንድ ሰው ልቡን የሚያፈሰው ምን ሲሆን? ሲጎዳ፣ ሐዘን ሲኖርበት፣ መከራ ሲበዛበት። ዳዊት መከራው ብዙ ነበር። በቤተሰቡ ይሰደድ ነበር። በጓደኞቹ ይሰደድ ነበር። ጀነራሎቹ ይከዱት ነበር። ሚስቶቹ ይከዱት ነበር። ከብዙ ሴቶች የወለዳቸው ልጆቹ ይከዱት ነበር። ስለዚህ በራሱ ውስጥ የነበረው ጭንቀት በሕዝቡም ላይ የነበረ ስለሆነ ምን አለ? ልባችሁን በፊቱ አፍስሱ ይላል። ራሳችሁን ገልጣችሁ ስጡ። እግዚአብሔር ይያችሁ፣ ማንነታችሁን አትደብቁ እያለ ለምን? እግዚአብሔር ረዳታችን ነው። የእግዚአብሔር ስም አንዱ ረዳታችን ነው። እግዚአብሔር ሌላው ስሙ ነው። ረዳታችን ነው የሚለው ስም ደግሞ ሌላው ስሙ ነው። ረዳት እግዚአብሔር ስንት ጊዜ ረዳን። ረዳቴ ሆይ እናቴ ረዳቴ ሆይ ብላ ትጸልይ ነበር። ያለ አንተ ማናለኝ? አምስት ልጆቿ በደርግ ታስረው በሞት ተበይኖባቸው ሳለ ስትጸልይ የነበረው ረዳቴ ሆይ የልጆቼ ዘበኛ እያለች ትጸልይ ነበር። የሚገርመው ነገር አምስቱም በአንድ ቀን ተፈቱ። ሙሉመቤት የምትባለዋን እህቴን ታውቋት ይሆናል። ሲኤምሲ እሷ ከሆሳዕና ታድና መጣች። ተደብቃ ሄዳለች ተብሎ ካልተመለሽ ወንድሞችሽን እህቶችሽን ሁሉ እንገላለን ብሎ ሲሉ ወንድሞቼና እህቶቼ ከሚገደሉ ብላ እጇን መታ ሰጠች። እና እኔ ብቻ ነበርኩ፣ እኔና የመጨረሻ እህቴ ያልታሰር ነው። እኔ አቃቂ ስለነበርኩ ነው። ሌሎቹ አዲስ አበባ የነበሩት በሞላ ታስረው እና እግዚአብሔርን ጠባቂ ረዳቴ፣ የእኔ ጠበቃ እያለች ትጸልይ ነበር። እና እግዚአብሔር ጸሎቷን ሰምቶ ልጆቿን አወጣላት። አስገራሚ አምላክ ነው አምላካችን። ለዚህ ነው ዳዊት ልባችሁን አፍስሱ ይላል። የዛሬው ደግሞ ምስጋና፣ ኑዛዜ፣ ልመና ይላል። አሁን ቅድም የዘመራችሁት ሁላችሁ ልመና ያለበት መዝሙር ነው። ምስጋና ያለበት መዝሙር ነው። ኑዛዜ ያለበት መዝሙር ነው። እንግዲህ እኔ ውዳሴን የምወደው አንዱ ጩኸት ሳይበዛበት ሳይረዝም በአጭሩ መጽሐፍ ቅዱሳዊ የሆኑ መልእክቶችን ይሰራል እና ኢየሱስ እንዴት መጸለይ እንዳለብን እንዳስተማርን በግል ከቤተሰባችን ጋር ወይም እንደ ቤተ ክርስቲያን ወደ እግዚአብሔር ስንመጣ ጸሎት እንደ ጓደኛ ከእግዚአብሔር ጋር መነጋገር መሆኑን በማስታወስ ይህንን ቀላል መንገድ መከተል አለብን ይላል ሰንበት ትምህርታችን። ጌታ ኢየሱስ እንዴት ይጸልይ እንደነበረ ደቀ መዛሙርቱ ያዩ ነበር። ሄዶ ተንበርክኮ ራቅ ብሎ ጸጥ ብሎ አንዳንዴ በግንባሩ ተደፍቶ አንዳንዴ ወደ ሰማይ እያየ ሲጸልይ ያዩት ነበር። ሌሎች ደግሞ ቀሳውስት በቤተ መቅደስ አካባቢ ያሉት ደግሞ በየመንገዱ ልክ አንድ ሰዓት ውስጥ በሶስት ሰዓት በአስራ ሁለት ሰዓት በስድስት ሰዓት በዘጠኝ ሰዓት በእነኛ ሰዓታት ልክ አሁን ይቅርታ የቤተ ክርስቲያን ስም መጥራት አልፈልግም፣ የተደጋገመ አይነት ጸሎት ቄስ ትምህርት ቤት ተምሬያለሁ። ውዳሴ ማርያምን ዳዊትን ደግሜ ነበር በአንድ ወቅት እና የተደጋገመ ነገር ምንም ልብን የማይነካ ሁሌ ማለት ስላለብን የምንለው አይነት ጸሎት፣ ያ ጸሎት አይደለም። ያ ጸሎት አይደለም፣ ልምድ ነው። እዚህ ግን ምንድን ነው የሚለው? ምስጋና ማቅረብ አለብን፣ ኑዛዜ ማድረግ አለብን፣ ልመናም ማቅረብ አለብን እና የእግዚአብሔርን ስም ከፍ 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 ልናደርግ ይገባል። በተለይ ዳንኤል 9:4-19 ረጅም ነው። አሁን ለማንበብ ሁሉን ለማንበብ ያስቸግራል። ግን የዳንኤልን መጽሐፍ ስናነብ፣ ይህንን ጸሎቱን ስንመለከት ዳንኤል እግዚአብሔር ማን እንደሆነ ይናገራል። ነፃ አውጪ፣ ከግብፅ እንዴት አድርጎ ነፃ እንዳወጡ ከጠላቶች አባቶቹን የቀድሞ አባቶቹን እንዴት አድርጎ እንደመራ በበረሃ ከዚያ ደግሞ ምን ይላል? እኛ ኃጢአት ሰርተን፣ ወገኖቼ ኃጢአት ሰርተው፣ መሪዎቹ ኃጢአት ሰርተው፣ ነገስታት ኃጢአት ሰርተዋል፣ በድለዋል፣ ማድረግ የማይገባቸውን ነገር። አንተ መሐሪ አምላክ ነህ፣ አንተ ቸር አምላክ፣ አንተ ሁሉን ቻይ ነህ፣ እባክህን ምን ያርግ ይላል? ይቅርበል። ዳንኤል ምዕራፍ 9:4-19 አንብቡት ራሳችሁ። ግን ዳንኤል ልቡን በእግዚአብሔር ፊት አፈሰሰ፣ ያፈስ ነበር። ስለ ራሱ ብቻ አይደለም፣ ስለ ራሱም ይጸልይ ነበር። ያው ራሱን ጨምሮ እኔና ሕዝቤ እያለ ነው ሲጸልይ ነበር። እኔና ሕዝቤ አንተን በድለናል፣ ሕግህን ተላልፈናል፣ ሙሴ ያስተማርልን እግዚአብሔርን እንዳናሳዝን፣ ጣዖት እንዳናመልክ፣ ድሆችን እንዳንበድር፣ በሐሰት እንዳንመሰክር፣ ድንበር እንዳንገፋ ያስተማርንን እነኚህን ሁሉ ነገሮች ረስተን ትተን በድለንሃል። ጎረቤቶቻችንን ስንበድል ጎረቤቶቻችንን አይደለም ብንበድለው፣ እግዚአብሔርን ነው ብንበድለው። ለዛ ሰው ጌታ ኢየሱስ ክርስቶስ የሞተለት ሰው። ስለዚህ ጸሎታችን ምን መሆን አለበት? እንዴት አይነት ጸሎት? እንደ ዳንኤል አይነት ጸሎት። መጀመሪያ እግዚአብሔር ማን እንደሆነ፣ እግዚአብሔር ኃያል አምላክ፣ ታላቅ አምላክ፣ ፈጣሪ፣ በዚህ ላይ ደግሞ ቸር ይቅር ባይ መሐሪ አምላክ እንደሆነ። ከዛም ኑዛዜ ያስፈልጋል። በድለንሃል፣ አንተ ያደረክልን ነገር ሁሉ ረስተን፣ በነቢያቶችህ በሙሴ ያዘዝከንን አልጠበቅም፣ በድለንሃል። አንዳንድ ጊዜ ይጨንቀኛል፣ እኔ ማን ነኝ? በእግዚአብሔር ፊት፣ በእግዚአብሔር ሕዝብ ፊት ይህንን መልእክት ለማቅረብ እኔ የሚገባኝ ሰው አይደለም። በአንደበቴ ስንት በደል ያለ፣ በአእምሮዬ ስንት በደል ያለ። ነገር ግን ልክ አሁን መዝሙር ዳዊት በእግዚአብሔር ደስ እንደሚለው በመሐሪነቱ፣ በቸርነቱ፣ በይቅር ባይነቱ እግዚአብሔርን የእኔ ኃጢአት ኤለን ጂ ዋይት የኃጢአታችን ያደክመዋል ትላለች፣ ግን እግዚአብሔር አይደክም። የሚደክም አምላክ አይደለም። የሚያደክመው ምንድን ነው? እነኛ ሁለት ሰዎች ሊጸልዩ ሉቃስ ውስጥ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ቀቦ ይላል። አንደኛው ፈሪሳዊ፣ አንደኛው ደግሞ ቀራጭ ነበር። ያን ሁሉ ታሪክ ሁላችሁ ታውቁታላችሁ። ፈሪሳዊ ወደ ውስጥ ገብቶ በእግዚአብሔር ቤተ መቅደስ ውስጥ ገብቶ ምናልባት ግንባሩን ከግድግዳ ጋር እያጋጨ ሊሆን ይችላል፣ ወይ ደግሞ እጁን ወደ ላይ ዘርግቶ አይኑን ወደ ሰማይ እያየ ሊሆን ይችላል ሲጸልይ የነበረው ያልንዳቸው ስለነበረ የእሱን ጽድቅ ነበር የራሱን ጽድቅ ነበር የምናገረው። አስራቴን እመልሳለሁ፣ ስጦታ እሰጣለሁኝ፣ በቀን ሶስት ጊዜ እጸልያለሁኝ፣ ለድሆች መጽዋት አቅርባለሁኝ፣ ለቤተ መቅደስ የሚገባውን ነገር እመልሳለሁኝ። ቀራጩ ደግሞ እኔ ሌባ ወደ ሰማይ አይኑን ማየት ቀና ማድረግ ፈርቶ ራሱን አቀርቅሮ ደረቱን እየደቆሰ ነበረ የሚጸልየው። ያን ታሪክ ታውቁታላችሁ። የትኛው ነው ከነኚህ ከሁለቱ ይቅር ተብሎ ወደ ቤቱ የሄደው ጸድቆ የጸደቀው የትኛው ነው ብለው ሲጠይቁ ደቀ መዛሙርቱም ሌሎችም ሰዎች ምንድን ያሉት ቀራጩ አሉ። በግልጽ ቀራጩ ነው። ጸሎታችን እንደ ቀራጩ መሆን አለበት። እርግጥ ቀራጩ ንስሐ ብቻ ነበር ሲገባ የነበረው በዛ ሰዓት። እኛ ደግሞ ማመስገን አለብን። ለዕለቱ ለዛሬ ላለንበት በሕይወት ስላለን እግዚአብሔርን ልናመሰግን ይገባል። ታመን ስለተነሳን እግዚአብሔርን ልናመሰግን ይገባል። ስራ ስላለን እግዚአብሔርን ልናመሰግን ይገባል። በቤታችን ምግብ ስላለ እግዚአብሔርን ልናመሰግን፣ መጠለያ ስላለን እግዚአብሔርን ልናመሰግን፣ ለሌሎች እጃችንን መዘርጋት የምንችልበትን እድል ስለሰጠን እግዚአብሔርን ልናመሰግን፣ ሐዘንተኞችን ለማጽናናት የማጽናናት መንፈስ በልባችን ስለሰጠን እግዚአብሔርን ልናመሰግን ይገባል። በአንደበቴ ጌታ ሆይ ቃልን አስቀመጥክልኝ ለዚህ ሰው የምሰጠው። ዛሬ አንድ ቦታ ሄደን ነበር ከባለቤቴ ጋር እና እዛ ከምትረዳን አንዲት ሴት ጋር እያወራን እያለን ከዛ መንፈሳዊ ጥያቄዎችን ጠየቀች። ለጥያቄዎቿ መልስ ሰጠ። መጀመሪያ እኛን በቃ እናንተ ጥሩ ሰዎች ናችሁ ምናምን ስትል ኖ እህቴ፣ መጽሐፍ ቅዱስ ምን እንደምል ታውቂያለሽ? የሰው ልብ እጅግም ክፉ ነው፣ ማንስ ያውቀዋል ነው። ጥቅስ ጥቅሱ ባለቤቴ ደግሞ ጥቅሱን ጠቅሳ ነገረቻት። እኔ እንኳን ሪሊጂየስ አይደለሁም አለች። የኔ ሴት አቁ አንቺ ሃይማኖታዊ ስለሆንሽ አይደለም፣ እግዚአብሔር አንቺን ይወድሻል። በኋላ እኔ ውብ አይደለሁም አለች። እቺ ስፓኒሽ አለች። የአንቺ ስም አይደለም እዚህ ጋር ያለው ካርድና መልክሽና ስምሽ አንድ አይደለም። እሷ ስፓኒሽዋ ናት። እሷ በጣም ቆንጆ ናት፣ ብርሃውን እንትን ከለር አላት። እንደው የኔ ቆዳ እንደዛ በሆነ አለች። ነች ናች ስሚ አልኳት፣ እህቴ አንቺ ቆንጆ ነሽ፣ እግዚአብሔር በመልኩ ነው የፈጠረሽ። ጌታ ኢየሱስን ስታይ ጌታ ኢየሱስ አንቺን ነው የሚመስለው። እኔ ጌታ ኢየሱስን ሳይ ጌታ ኢየሱስ እኔን ነው የሚመስለው። ምክንያቱም በራሱ መልክ ነው የፈጠረ በዛ ሰዓት ያንን ለመነጋገር አይደለም ልነግራችሁ አልችልም፣ ምን ያህል እንደተደሰተች። ከዛ አንድ መጽሐፍ መኪናዬ ጋር ሄኮነ መጽሐፍ አውጥቼ ሰጠኋት እና ስለ መጽሐፉም በጣም ደስ አለ እና ወደ ቦርሳ ውስጥ ከታ በኋላ ደግሞ ለሌላ ጉዳይ ተመልሼ ስገባ ወጥታ ስትሄድ አየኋት ከቢሮዋ ወጣ እና እግዚአብሔር በተለያየ መንገድ እንዲመሰገን ማድረግ አለብን። መዝሙረ ዳዊት መቶን ያወጣ ሰው ካለ ያወጣችሁ ብታነቡ ደስ ይለኛል። መዝሙር መቶ ዘጠና ዘጠኝ በቅንፍ መቶ የሚለው እሺ፣ ጊዜ ለማዳን እኔ ያነባል እንዲህ ይላል፣ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ። እርሱ ሰራን፣ እኛም አይደለንም፤ እኛስ ሕዝቡ የመሰማሪያው በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮቹ በምስጋና ግቡ። አመስግኑ፣ ስሙንም አክብሩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና። ስለዚህ ጸሎታችን እግዚአብሔር የእግዚአብሔርን ማንነት ከፍ ከፍ ማድረግ ማመስገን። በዚህ ላይ መማለድ፣ በዚህ ላይ መናዘዝ፣ ኃጢአታችንን እንናዘዝ ይገባል። በፊቱ ራሳችንን በሱ ፊት ዝቅ አድርገን ማንነታችንን በፊቱ ግልጽ አድርገን ስንሰጠው እግዚአብሔር ደስ ይለው ደስ ይለው። የጠፋው ልጅ ወደ አባቱ በመጣበት ጊዜ አባቱ ደስ ብሎ ተቀበለ። ልጁ ራሱን ለውጦ ለመምጣት አልሞከረም። ከነግማቱ ነበር የመጣው። ለምን? አባቴ ይቀበለኛል፣ እንደው እንደ ልጅ እንኳን ባያረገኝ እንደ ባሪያዎቹ አድርጎ ይቀበለኛል። ግን አባቱ ገና ከሩቅ ሲያይ ወደ ልጁ ሮጦ ሄዶ አንገቱ ላይ ተጠምጥሞ ከነግማቱ አቅፎ ሲስበው፣ ዛሬም እግዚአብሔር አምላካችን እኔና እናንተ ከነ ኃጢአታችን ከነ በደላችን እጥፍ አድርጎ ይስመናል። ኃጢአታችንን ደግሞ እጥፍ ያደርገዋል። ያንን የጠፍጠፍቶ የተመለሰውን ልጅ ግማቱን ከዛ ከዚህ አውልቁ፣ ይሄን ልብስ አውልቁ፣ ገላውን እጠቡት፣ ቀለበት አድርጉለት፣ ጸጉሩን አበጥሩ፣ ጫማ አድርጉለት፣ አዲስ ልብስ። እኔ እዛን ያን ታሪክ የጠፋውን ልጅ ታሪክ ሳነብ እንባ እያነቀኝ ነው ማለት። ምክንያቱ የእኔ ታሪክ ነው፣ ያ የእኔ ታሪክ። ምናልባት እያንዳንዳችሁም እንደዛ ሊሰማችን። ስለዚህ ጸሎታችን ምን አይነት መሆን አለበት? አንደኛ ሜሞራይዝ የተደረገ ሊሆን አይገባም። ስፖንታኒየስ፣ እርግጥ ልናስብበት ይገባል፣ ግን ከልባችን የሆነ መሆን አለበት። ደግሞ እኔ አንድ ትልቅ ችግር ያለብኝ ነገር ከሰዎች ጋር እጋጫለሁ። ተጋጭቼ ወዲያው ይቅር ማለት ያስቸግረኛል። እግዚአብሔር ምን ይላል? ይቅር በሉ፣ የበደሏችሁን ይቅር በሉ። ለረጅም ጊዜ አስታውሳለሁ የበደሉኝን ሰው። እናንተ እንዴት እንደሆናችሁ አላውቅም፣ እኔ ግን ያስቸግረኝ። ተስፋ የሌለኝ ሰው ነኝ አላውቅም፣ ግን አንድ ነገር አውቃለሁ፣ እግዚአብሔር ይወደኛል። እናንተንም እንደዛው ይወዳችሁ። ምክንያቱም ድካም አለ። የተጎዳ ሰው ቁስሉ ቶሎ አይድንም። አንዳንድ ጊዜ ጉልበታችሁን ጠርዝ ላይ ስትመቱ ለተወሰነ ደቂቃዎች ያ ህመም አይሄድም። ወንድሞች እህቶች ሲጎዱን ያ ህመም በቀላሉ አይሄድም። ለዚህ ነው ጌታ ኢየሱስ ፀሐይ ይግባ አንድ ፀሐይ አይግባ በጠባችሁ መካከል ብሎ ሲል፣ አንደኛ ፀሐይ በሁለት መንገድ ይገባል በህይወታችን። አንዱ ቀን አልፎ ሲጨልም፣ ሌላው ደግሞ ከዚህ ዓለም በሞት ስንለይ፣ ቂም ይዘን ከሞት ንስሐ አልገባንምና መጨረሻችን ይሆን። ጌታ ኢየሱስ ፀሐይ ሳይገባ በፊት ሄዳችሁ ታረቁ፣ አልተጎዳችሁም አላለ፣ አልተጎዳችሁም አላለ፣ አልተበደላችሁም አላለ፣ ግን ይቅር በሏችሁ። ቅድም ከባለቤቴ ጋር ስንወያይ ነበር በዚህና በኋላ የኔ ያለ ይህ እንዴት ይሆን እንዴት ይቻላል? በኋላ ጌታ ኢየሱስ መስቀል ላይ ሆኖ የሚያደርጉትን አያውቅምና አባቴ ሆይ ይቅር በላቸው ያለው ጸሎት ትዝ አለኝ። እና የዛሬውን ሰንበት ትምህርት እናንተ ስታነቡ ልባችሁን የነካ ነገር ምንድን ነው? ምን አሳሁ?
ጥቅስ እግዚአብሔር ይባርክ ይናገር። ይቅርታ
ማማ በበች እርሶ ነው ድምፆ ሰማ ደስ ይለኛል።
እግዚአብሔር ምስጋና ይድረሰው። ምንም ደስ ይለኛል ሲታስተምር። እግዚአብሔር ደስ የሚያሰኝ የእግዚአብሔር መንፈስ ነው እንጂ ሌላ ነገር ደስ የሚያሰኝ ምንም የለኝ። ቅድም እውነት አንተ ያልችውም ጥቅስ ነው። ዘመኑ ከተፈጸመ በኋላ ነቅደነጦር አይኑን ወደ ሰማይ አነሰኛ አምላኬ ተመለሰልኝ። ልዑልም ባረከው ሲልና ታች ለዘላለም የምኖረውን አመሰገነ አከበረበትም። ግዛቱ የዘላለም ግዛት ነውና ብሎ ታች ምንድን ነው ለልጅ ልጅ ነውና በምድር የምኖር ሁሉ ምናምንቴ ነው። እዛ አሁን ቅድም የነገርክውን ጥቅስ ያነበብኩበትን ዳንኤል 9 ያነበባ ሰው አንተም እንደገና ብታነብ ይህንን ደስ ይለኛል በጣም። እግዚአብሔር በእውነት ልቡ አእምሮው በተመለሰ ጊዜ ሰው እግዚአብሔር ምን ኃይል ያመሰግናል። ያልተነካ አቅም የተነካ ነው እና አእምሮዬ ባለፈ ጊዜ ሰውን የሚያቆም አንገት ነው። አንገት ማለት አእምሮ ነው እና በዛ ተቸግሬ በዛን ጊዜ ነበረ ራሴን አላውቅም። መልሼ ባመጣው ጊዜ ይህንን ነገር አንብቤ ነበረና እግዚአብሔር አምላክ እኛን ምን ኃይል እንደሚወድ ከተነከን ነው ያደረገልንን ስናስበው ነው የሆነልንን ስናስበው ነው። እንደ ችላ እንደ ቀላል ስናየው ግን የእግዚአብሔርን ውለታ አናውቅም። አዎ ሲደርስብን ብቻ ነው የምናውቀው። ነገር ግን እግዚአብሔር መሀሪ የእሱ ውለታ በእውነት ለመመለስ አንችልም፣ ግን በምስጋና እሱ ይፈልጋል። ግዛቱ የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና በምድር የምኖረው ሁሉ እንደ ምናም ይቆጥራሉ ይልና ግዛቱ የዘላለም እውነት የዘላለም አምላክ የማዳላ አምላክ ላደረገልኝ አምላክ እግዚአብሔር ስሙ ይባረክ እና እያለቀስኩ ነበረና ቅድም ስትናገር በጣም ይሄንን ጥቅስ ያነብ ልቤ ነካል። ሰው ስድነው ሲደርሰው ሲጨነቅ ቃር ሲይዘው ነው ወደ እግዚአብሔር የሚጮው እንጂ በዳንነት እግዚአብሔር ብርሃንን ባበራልን ጊዜ በጉልበት እያለን ጎርምስና እያለ ፈጣሪህን አስብ የሚለው እግዚአብሔር እውነት ነው። በልጅነት እግዚአብሔርን ፈጣሪህን ማሰብ በደከመን ጊዜ አይደለም። እኔ በደከምኩ ጊዜ እግዚአብሔርን ጠራው፣ ግን እግዚአብሔር በዛን ጊዜን ሰማ። ይሄ ብዙ የእግዚአብሔር ውለታ መናገር አንችል። ውለታው ብዙ ነው፣ ከአእምሮ በላይ ሆና ነው። ግዛቱ እውነትም የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና በምድር እውነት እግዚአብሔር ሲሙ ይባረክ። ግዛቱ ለዘላለም ግዛቱ ለልጅ ልጅ የሆነ አምላክ ሲደርስ ነው ሰው ሁሉ የሚያውቅ። እግዚአብሔር ውለታ ከአእምሮ በላይ ነው፣ ስሙ ይባረክ። ማንንም እግዚአብሔር እጁን መልሶ እነዚህ በሱ በጎን የተሰቀሉትን ጣሪ ይዞት እያለ እኮ ነው ከዛሬ ከእኔ ጋር ትሆናለህ ያለ አባቴ በመንግስት ያስበኝ ስል የራሱን ትቶ ለዘኛ ለሚሞተው ነው የተሳሰተ አማን ነው የጸጸተው እግዚአብሔር ኢየሱስ ሲሰቀል ኢየሱስ። እና እግዚአብሔር መልካም ነው፣ እግዚአብሔር መሀሪ ነው፣ ከአእምሮ በላይ ነው እሱ ውለታው ፍቅሩ። እናት ልጇን ከምትወደው በላይ የሚወድ አባት እናት ልጇን ምናት ይንቀጠቀጣለች። እና ባለፈ ጊዜ ሲሰብኩ አለሙ ሲናገሩ ምንድን ነው አሉ ሀያሊቷን ቀርቦ ከርቤት እና ሩቅ ያለችበት እሷ ስትበላ ጫካ ነበረች። ብዙዎች ናቸው ውርንጭላዎች ያሉት እነዚህ ሁሉ ውስጥ ልጇ ብሎ ሲጮህ እንግዲህ ሀያ ሲጮህ ሚረት የራሷን ልጅ ድምፅ ሰማች። እግዚአብሔር የኛንን ድምፅ ይሰማል እና እግዚአብሔርን አመሰግናለሁ። ውለታ ብዙ ነው። ተባረኩ። በእውነት ይሄ ነው ተሰማኝ።
አሜን። አበበች እግዚአብሔር ይባርኮት። አዎ ሁላችንም በደረሱብን በተለያዩ ልምዶች የእግዚአብሔርን እጅ አይተናል። በጣም አድርጌ ነው የማመሰግነው። እሺ ሌላ ሀሳብ ያላችሁ ወይም ጥያቄ ስለ እግዚአብሔር ማንነት ዳንኤልን ትንሽ ባነብ ከቁጥር አራት ጀምራችሁን አንብቦ የሚለው አምላኬ ወደ አምላኬም ወደ እግዚአብሔር ጸለዩ ተናዝጄም እንዲህ አሉ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንን ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድህም ፈቀቅ ብለናል። በስምህም ለነገስታቶቻችን፣ ለአለቆቻችን፣ ለአባቶቻችንም ለሀገሩ ሕዝብ ሁሉ የተናገሩትን ባሪያዎችን ነቢያትን አልሰማንም። ዛሬ በተለያዩ ሰዎች ስብከት ይሰበካል፣ ጥሪ ይደረጋል። እባካችሁ ሰላም ሁኑ፣ አንድ ሁኑ እየተባለ ይነገራል። አንዳንድ ጊዜ ይሄ ሰው ዝም ብሎ ይለፈልፋል እንላለን። ያ ሰው ምናልባት በእግዚአብሔር መንፈስ ተመርቶ ለእኛ የሚያስፈልገንን መልእክት ሊሆን ይችላል በዛ ሰዓት የምናገር። ሁልጊዜ አንድ ሰው መልእክት ይዞ ይቀርባል ሲባል የዛን ሰውዬ ድካም፣ የዛን ሰውዬ የትምህርት ደረጃ፣ የዛን ሰውዬ በቤተ ክርስቲያን ምን ያህል ዘመን እንዳገለገለ ሳይሆን በዚያን ቀን እግዚአብሔር በዚህ ሰው አማካይነት ምን ሊያስተምረኝ ነው ብለን ልባችንን ከፍተን ብናዳምጥ ከእያንዳንዱ እንደው ከምንንቀው ሰው ትልቅ መልእክት ልናገኝ እንችላለን። አሁን እዚህ ዳንኤል እርግጥ ታላቅ ሰው ነው። ዳንኤል ጠቅላይ ሚኒስትር ነው። ራሱን ግን ዝቅ አድርጎ ከህዝቡ ጋር አንድ አድርጎ በስደት አገር የራሱንም ኃጢአት የህዝቡንም ኃጢአት በእግዚአብሔር ፊት ተደፍቶ ሲያቀርብ እናያለን። ብዙ ጊዜ እኛ የምንጸልየው ጸሎት ምን አይነት ነው? እኔ ራሴ የምጸልየው ናት። አብዛኛውን ጊዜ በቤተሰቤ ነው የምጀምረው፣ በልጆቼ። አሁን ደግሞ የልጅ ልጅ አለኝ አንድ፣ እንደ አይን ብለን የማየው በሱ። ከዚያ በኋላ ወደ ሌላ ሄዳል። እንግዲህ እግዚአብሔር ይቅር ይበለኝ ራስ ወዳድ ሆኛለሁ። ግን ለጓደኞቼ ልጆች እጸልያለሁ፣ ለጓደኞቼ እጸልያለሁ፣ ችግር ላለባቸው፣ የትዳር ችግር፣ የተለያዩ ነገሮች ያለበት ለጎረቤቶቼ እጸልያለሁ። አያውቁኝም፣ አላውቃቸውም፣ ስማቸውን አያቸዋለሁ፣ ለእነሱ እጸልያለሁ። መስሪያ ቤት ምንም እንኳን በብዙ ነገር የማንስማማ ቢሆንም ለእነሱ እጸልይላቸዋል። አንዳንዶቹ ቤተሰብ የታመመባቸው እንዳሉ ስሰማ እጅ አናግሬ እንዴት ናቸው ሰምቻለሁ፣ ይቅር በለኝ። እንግዲህ ፕራይቬሲህን እንዳልጣሱ ተስፋ አደርጋለሁኝ። እና ማን ነው የታመመብህ? አንዳንዶቹ እናቴ ናት ይላሉ፣ አንዳንዶቹ ሚስቴ ናት፣ አንዳንዶቹ ልጄ ነው። ስሙን ንገረኝ፣ የሚስትህን ስም ንገረኝ፣ የእናትህን ስም ንገረኝ ብዬ ያን ጽፌ ወስጄ እጸልያለሁ። እና በኋላ ደስ ይላቸዋል፣ ደስ ይላቸዋል። እጸልያለሁ፣ አሁንም እየጸለይኩ ነኝ። እና ዛሬ አንዱን ስጠይቀው እናቴ ካንሰር ይዟታል ብሎ ነግሮ ነበር። አሁን እየተሻላት ነው፣ ካንሰሩም እየጠፋ ነው አለኝ። በቃ በጣም አመሰግናለሁ ስለነገርከኝ፣ እጸልይላታለሁ፣ ቀጥላለሁ መጸለይን ብዬ ነገርኩት። እና እንደዛ አይነት ሁኔታዎች ብዙ ሰዎች የሚያልፉበትን መከራ አናውቅ፣ ጠጋ ብለን ካላየናቸው ውስጥ እኔ ብዙ ምስጢረኛ ሰው የለኝም እውነቱን ለመናገር አንድ ወይ ሁለት ከዛ በላይ ከሆነ ምስጢረኛ የላችሁም። ኤኒዌይ እና ግን መከራችንን ሸክማችንን የምናካፍላቸው ሰዎች ሊኖሩ ይገባል። እባክህ ጸልይልኝ፣ የዚህ አይነት ችግር አለብኝ። ትላንትና አንዲት ጓደኛችን የባለቤቴም እኔም ጓደኛ ናት፣ እሷ ወንድሟ በጣም ታሞባታል ኢትዮጵያ። እና ከእሷ ጋር ካወረን በኋላ አብረን ጸሎት አድር ሸክሟ ምን ያህል እንደቀለለላት ልነግራቸዋለች። በጣም በጣም የምወዳቸው ባልና ሚስቱ በጣም ነው የምንወዳቸው። ከኛ ጋር እዚህ ነብራስካ ነበሩ፣ አሁን ወደ ሌላ ስቴት ምባርከዋል። አብረን ጸለይ እና የሌሎችን ሸክም መሸከም አለብን። እና ግን አሁን አንድ ነገር እንድንማር የምለምነው ነገር ግን ምንድን ነው መሰላችሁ? ሌሎችን ይቅር ማለት። እኔ ችግር ስላለብኝ ነው ይሄን ማለት። እኔ በቀላሉ ይቅር አለ። ሶሪ ማለት ቀላል ነገር ነው በዚህ ሀገር። ግን እውነተኛ ይቅርታ፣ የልብ ይቅርታ ይቅር ማለት አለብን። ልክ እንደ ጌታ ኢየሱስ መስቀል ላይ ሆኖ ምስማር ተቸንክሮበት ሳለ የሚያደርጉትን አያውቁምና ይቅር በላቸው። ጎኑን እየወጉት እኮ ነው፣ ምስማር እየቸነከሩበት በእግሩ ላይ። በዚያን ዘመን የነበረው ምስማር ደግሞ ይታያችሁ ምን እንደሚያካክል። አንዳንድ ታሪካዊ ስዕሎችን ስታዩ ምን እንደሚያክል ልነግራቸው። ያንን ሲቸነክሩበት የሚያደርጉትን አያውቁምና ይቅር በላቸው። እኔ አንዳንድ ጊዜ ከእግዚአብሔር ጋር እከራከራለሁ። አንተ እኮ አምላክ ስለሆንክ ነው ይቅር የምልህ። እኔ አምላክ አይደለሁም። ግን አንድ ነገር የምረሳው ነገር ግን ምንድነው? አምላካዊ መንፈስ ሰጥቶኛል። ያ አምላካዊ መንፈስ የተሰጠኝ በውስጤ ካለ እሱ ከሆነ የሚቆጣጠረኝ ጌታ ኢየሱስ ያለውን ነገር መፈጸም እንችላለን። አይመስላችሁም? እስቲ ሀሳብ ያላችሁ። ሰዓት እያለቀ ነው። በጣም አዝናል።
ከልብህ ይመጣ አይመጣ አላውቅም፣ ባንቺ አምላክ ነኝ። እኔ በእውነት እግዚአብሔርን እጅ ጋር እያመሰግናለሁ። በእውነት ወዲያውኑ ይቅር ብዬሻለሁ ነው ወዲያውኑ። ምክንያቱም ይቅር ብዬሻለሁ ካልኩ በኋላ ዝም ካልኩኝ የውሸት ነው። ይቅር ብዬሻለሁ ብዬ ግን እንደ ድሮ አክት፣ እንደ ድሮ ሰላምታ መጠያየቅ፣ እንደምንሽ ብሎ መደወል ካለ ግን ፍጹም ይቅርታ ነው። ያንን ቶሎ ካላደረግ ሴጣን ሰስሮ ከነ ስሩ ገብቶ ነው ቁጭ የሚልበት። አንድ ሰው ይቅር ከተባባለ በኋላ መገናኘት አለባቸው፣ አብሮ መጸለይ አለባቸው፣ አብሮ ቃል ማጥናት አለባቸው። ያ ከሆነ ይፈርሳል። ይቅርታን ትማራለህ። እንደዛ ከሆነ ይቅር ማለት አቃተ የምትለው ይቅር ልትል ትችላለህ። እግዚአብሔር ይቅርታ ጸባይ ሰጥቶናልና እኔ እንደዛ ነው የምለው። አንድ ሰው ይቅርታ ይቅርታ አድርጌልሻለሁ የወክ አድርጌ ከወጣሁኝ የውሸት ይቅርታ ነው።
እግዚአብሔር ይባርክሽ። በጣም አመሰግናለሁ። አሁን የአሜሪካኖች አይነት ይቅርታ ሶሪ ብሎ ዝም ብሎ ልባዊ አይደለም። ልባዊ ያልሆነ ማለት ስላለባቸው የሚወጣ ማለት ስላለብን የምንለው ነገር አይ ምን ያህል እንደሚረዳን አላውቅም። ግን ጌታ ኢየሱስ ስላለ ክርስቶስን ስለምወድ ስለማፈቅር ይህ ሰው የክርስቶስ ልጅ ነው፣ ጌታ ኢየሱስ የሞተለት ሰው ነው ብለን የምናስብ ከሆነ ለዛ ሰው እንጸልያለን። አሁን እህቴ እንዳለችው ለራሳችንም እንጸልያለን። ለጠላቶቻችን ጠላት በመጀመሪያ ደረጃ ጠላት ሊኖረን አይገባም። የዕለት ግጭት የሚኖረን ሰዎች ያ ጠላትነት አይደለም፣ ዕለታዊ ግጭት የሚያልፍ አይነት። ለዛም ይቅርታ የኛ ጥፋታችን ከሆነ ይቅርታ መጠየቅ አለብን። አንዳንድ ጊዜ የሌላውም ሰው የዛኛውም ሰው ጥፋት ቢሆን ለራሳችን ሰላም እንዲኖረን ይቅርታ ልጠይቅ ልንጸልይ ይገባል። የእግዚአብሔርን ማንነት ልናሳስ አስፈላጊ ነው። ለመናገር የፈለገ ሰው አለ ይመስላል። ግን
ጥያቄ አለኝ። ከሩቅ የነበረ አንድ ሰው ከርቆ ነው ቅሜ ወይም አንድ ነገር ያሳዘነ ነገር ይኖራል እና ያንን ሰው እንዴት ሆነን ነው ይቅርታ የምንጠይቀው? የማናገኝበት ቦታ ከሆነ
ያበሽ ሰዓት አልቀዋል። ግን ጥያቄው በጣም ጥሩ ነው። በአሁኑ ዘመን ቀላል ነው። ቤተሰብ በፌስቡክ በተለያየ መንገድ ሊያገኝ ይችላል፣ በስልክ ሊያገኝ ይችላል። እና ማግኘት የማትችሉት ከሆነ ያንን ሰው እናንተ ከልባችሁ ይቅር በሉት። ዛሰ እናንተ ካላገኛችሁ ዘመዶቹን የማታውቁ ከሆነ በጭራሽ አላገኘው ይህን ሰው አልቻልኩም እና እንዴት ላርግ ብላችሁ የምትሉ ከሆነ ከልባችሁ ይቅር በሉ እግዚአብሔር ያን ይቀበላል። እንጸልይ። ጌታ ሆይ ስምህ ይባረክ። አንተ ይቅርታ አምላክ፣ ስምህ ይቅርታ ነው። አንተ ክቡር ነህ። አንተ ጌታ ነህ። አንተ መሐሪ ነህ። መልካምን ነገር ታስታውሳለህ፣ ክፉን ነገር የማታስታውስ አምላክ ስምህ ይባረክ። አንተ ግሩምና ድንቅ አምላክ ነህ። አንተ ኃያል ሆነህ ሳለ ለእኛ እንደ አባት ሆንክልን፣ ለእኛ እንደ ባሪያ ሆነ አገለገልከን። አምላካችን ስምህ ይባረክ። እያንዳንዳችንን ስለምትመስል እያንዳንዳችንን በመልክ ስለፈጠርከን ፈጣሪያችን ስለሆንክ ጌታዬና አምላኬ ሆይ እጅግ አከብርሃለሁ፣ እጅግ አከብርሃለሁ። በጌታ በኢየሱስ አሜን። ተባረኩ። ደህና ደሩ።
አሜን አሜን። እግዚአብሔር አብዝቶ ይባርክህ። በንቃት ስላወያየህን በተወያየነው መሰረት መኖር እንድንችል ጌታ ይርዳን። ከዚህ በመቀጠል መዝሙር ነው የሚዘመረው። ጌታችን ህይወትም ሚሩትም የሉም መስመር ላይ ፈቃደኛ ዘማሪ ካለ መስመር ላይ እድሉን መስጠት ይችላለሁ።
ዘምራለሁ።
እሺ፣ ባንቱ እግዚአብሔር አብዝቶ ይባርክሽ።
አዳኝ ሞተ፣ አዳኝ ደሙን አፈሰሰው። መሰባስድ አዳኝ ደሙን አልመጣልኝ ያለ ኖት እንደሆነ አልችለውም። ኦኬ፣ ልክ ነው። አዳኝ ደሙ ፈሰሰ፣ ንጉሴ ሞተልኝ፣ ራሱን ለውርደት ደረሰ፣ እኔን ሊያድነኝ። በመስቀል ብርሃን ባየሁበት፣ የልቤን ሸክም በቀለለበት። በሃይማኖት ነው ማየት ያገኘው፣ በዚህ ደስታዬን አሳያለው። ምስጋናዬን አቀርባለው ላሳየኸኝ ፍቅርን፣ ራሴን ላንተ እሰጣለው። ይህን አደርጋለሁ በመስቀል ብርሃን ባየሁበት፣ የልቤ ሸክም በቀለለበት። በሃይማኖት ነው ማየት ያገኘው፣ በዚህ ደስታዬን አሳያለሁ። የሐዘን ጠብታ አይችልም ሊከፍል ዕዳዬ። ጌታዬ ራሴን ሰጠሁ ያለኝን ለመክፈል። በመስቀል ብርሃን ባየሁበት፣ የልቤ ሸክም በቀለለበት። በሃይማኖት ነው ማየት ያገኘው፣ በዚህ ደስታዬን አሳያለው። በሃይማኖት ነው ማየት ያገኘው፣ በዚህ ደስታዬን አሳያለሁ።
አሜን አሜን። ባንቺ እግዚአብሔር አብዝቶ ይባርክሽ። ቀጣዩንም እህቴሮት ህይወት ካልገባች አንድ ሰው ይዘጋጅ እድሉን ለመውሰድ። ከዚህ በመቀጠል ቃል የምንሰማበት ጊዜ ነው። ወንድማችን ዶክተር አማኑኤል መስመር ላይ ይገኛል። እንኳን ደህና መጣ። እግዚአብሔር ይባርክ መስመሩን።
ትላንት ነቃለሁ።
እንኳን ደህና ቆይሽልኝ እጅግ ተወደርሽ ድሄቴ። እግዚአብሔርን ስለዚህ ምሽት ደም ባርከዋለሁ። ክብር ለእግዚአብሔር ይሁን። የክርስቶስ ኢየሱስ መስቀል ይህንና እናንተን ወንድምና እህት አድርጎን ጌታ በሰጠን በምሕረት ጊዜ ሆነን ሕያው የሆነውን እግዚአብሔርን የምሕረት ቃል በዜማም በጸሎትም በመልእክትም በምስክርነትም ለማዳመጥ እድል ሰጠ አምላክ ይባረክ። እግዚአብሔር ሁሉ ተባረኩ። የተወደዳችሁ ደግሞ ወገኖቼ በጌታ ስም ሰላምታን አቀርባለሁ። እንዴት አመሻችሁ? እንዴት ቆያችሁ? ልውል በማደራው ለዘላለም ብሩክ ይሁን። እግዚአብሔር እኛና እናንተን በቀኝ እጆቹ ይዞን ጠብቆ ተንከባክቦን ለዚህ ጊዜ ያደረሰን እንባርከዋለን፣ ከፍ ከፍ እናደርገዋለን። በጌታ ስም የተጀመረውን ሁለተኛ ክፍለ ጊዜ ፕሮግራም እንቀጥላለን። በሰንበት ትምህርት ተጀመርነውን ደግሞ አሁንም ደግሞ በቃሉ እንዘጋለን። በዚህ እንደተለመደው ሥጋና ደም ሳይሆን መንፈስ ቅዱስ በመካከላችን በመገኘት ይህንን ሕያው የሆነውን ቃሉን እንዲያስተምረን በተወደደው በአፍቃሪያችን በፈጣሪያችን ፊት ራሳችንን ለእሱ የምንመች ሆነን እንቀርባለን። ጸሎት አድርገን መንፈስ ቅዱስ የሚመክረንን ምክር ከሮሜ ምዕራፍ ሁለት እንቀጥላለን። እንጸልይ። ሁሉን የምትችል ሁሉን የምትገዛ በሁሉም ላይ ስልጣን ያለ ሰማያዊ አባታችን ፈጣሪያችን እና አምላካችን በልጅ በክርስቶስ ኢየሱስ ሞትና ትንሣኤ ልጆች አድርገን በፊት ያለ አፍረት በድፍረት የምንቀርብበትን የልጅነት ማዕረግ ስለሰጠን አሁንም በዚህ ምሽትም በፊት ያለን ስለተሰጠንም እድል በክርስቶስ ኢየሱስም እንባርካለን። በተለየ ሁኔታ ደግሞ ጌታ ሆይ ታውቃለህ፣ በዚህን ጊዜ ሁሉ ጊዜ በፊት ስንቀርብ መንፈስ ቅዱስን እንጋብዛለን። ሥጋና ደም ሕያው የሆነውን ቃልህን፣ እውነት የሆነውን ቃልህን፣ ፍጹም የሆነውን ቃልህን ከማር በላይ የምጣፍጠውን ቃልህን ማቅረብ አይችልምና እንኳን ለሕዝብ ለራስም በቂ የሆነ የለምና በቂ የሆንክ አምላክ ስለሆንክ በበቅነት በመንፈስ ቅዱስ አማካኝነት በዚህ ምሽት እንደገና ደግሞ እንድትገናኘን ጋበዝነ። ቃልህ እውነት ነው። ቃልህ ፈውስ ነው። ቃልህ ሕይወት ነው። በዚህ ቃልህ ቀድሰን በባሪያ በኩል የሰጠውን የሕግን ምንነት ስናጠና የፍጥል ሕግ ሳይሆን የሕግ እውቀት ሳይሆን በክርስቶስ ኢየሱስ የተሰወረ ሕይወት እንድኖረን የክርስቶስ ኢየሱስን ሕይወትና አገልግሎት ትንሣኤ ሞትን የምናስታውስበት የሕግን ትክክለኛ ምንነት የምንረዳበት የመንፈስ ቅዱስ ዓይናችን በዚህ ምሽት እንድገለጥ እንጸልያለን። ይህንንም ስለምታደርግ ስታደርግም ደግሞ ዕለት ዕለት ስላየንህ እንደ ኃጢአት ሳይሆን በምሕረትህ ስለምትመለከተን አከበርን። ሕያውና ቅዱስ ፍጹምና ጻድቅ በሆነው በልጅ በክርስቶስ ኢየሱስ ስም አሜን፣ አሜን፣ አሜን። ባለፈው ሳምንት ሐዋርያው ጳውሎስ ለሮሜ ምዕመናንና በዚህ በመጨረሻ ደግሞ ዘመን ላለን ለእኔና ለእናንተ አይሁዶች በሕግ በኩል ያላቸውን ድክመት የመጀመሪያውን ክፍል ተመልክተን ነበር። ሐዋርያው ጳውሎስ አይሁዶች የወደቁበት ስለ ሕግ ያላቸው አመለካከት ስህተት እንደነበረ፣ ስህተቱም ደግሞ ሕግን ስለምታውቁ ሕግን ስላነበባችሁ ወይንም ሕግን እንደ ዳዊት ስለደገማችሁ ደግሞ የእግዚአብሔር ልጆች ነን በሕግ በኩል ልጆቹ ስለሆነን ብላችሁ ዝም ብላችሁ ብትመኩ በእግዚአብሔር ብትመኩ በሕይወት ባታሳዩ በእምነት ባትኖሩ በራሳችሁ ብትተማመኑ እጅግ በጣም የምታሳዝኑ ከእግዚአብሔር ጸጋም ደግሞ የወደቃችሁ የሚያሳዝን ባህሪ ያላችሁ ወገኖቼ ናችሁ ብሎ ስለ ህግ ተወክሳቸው ነው ያየነው የመጀመሪያውን ክፍል። ሐዋርያው ጳውሎስ ህግን በተመለከተ ለአይሁዶች በሶስት ዋና ዋና ካተጎሪዎችን በሶስት ዋና ዋና ክፍል ላይ ከፍለው እንዴት እንደተሳሳቱ ስናገር ነው የምንመለከተውና የመጀመሪያውን ባለፈው ሳምንት ተመልክተን ነበር። ምዕራፍ 2 ከቁጥር 17 እስከ 20 ባለው ለሐዋርያው ጳውሎስ በሚገባ ተንትኖ አስቀምጦ ነበር። በዛም ይተክ ግናል በዛም ይተክ የህግን ምንነት እንድታውቁ እፈልጋለሁ። የህግ ስራ ምንድነው? ህግ ለምንድነው ተሰጠው? ይህንን እንድትረዱ ይፈልጋለሁ ብሎ ያስተላለፈውን መልእክትም ተመልክተናል። በተለይ በሮሜ ምዕራፍ 7 ቁጥር 5 ላይ ሐዋርያው ጳውሎስ ይህንን ስህተታቸውን እንዲያርሙ ስለ ክርስቶስ ኢየሱስና ስለ እግዚአብሔር ህግ ትክክለኛ የሆነ እውቀትና እውነት እንዲኖራቸው ስለፈለገ ሐዋርያው ጳውሎስ ይህንን ስል ይናገራል። ቁጥር እዚህ አራትንም አነበዋለሁ። ሮሜ ምዕራፍ 7 አራትና 5ን ከዛ 9 እስከ 10 ድረስ ደግሞ የተጻፈውን እንመለከታለን። የህግ ምንነት ወነ ህግ ለምን እንደተሰጠ ሐዋርያው ጳውሎስ ጌታ እንዳስተማረው ለነሱም እዚህ በመጨረሻ ዘመን ላይና ለእናንተም ዘወር እንዲህ አለ። እንዲህ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለህግ ተገዝታችኋል ይላል። ሃሌሉያ። ይሄን ተሳሳላችሁ ባለፈው ሳምንት አንብቤያለሁ። ምን አለ? በክርስቶስ ሥጋ ለሥጋ ተገዝታችኋል። ይሄንን አባባል ጌታ መንፈስ ባስረዳን ባስተማረን ቁጥር በግልጽ ተናግሬ ነበር። ይሄንን ለ በቀላሉ ለማስቀመጥ ተሳሳላችሁ። ክርስቶስ ኢየሱስ አምላክ ሆኖ ግን በፈቃድ የነና እናንተን ፍጥረት እንደለበሰና በሰው መልክ በሰው ሆድ ውስጥ በሰይጣን ሆድ ውስጥ ለዘጠኝ ወር ተረግዞ ከኃጢአት በታች እንደተወለደ ተመልክተን ነበር። ያንን በዝርዝር አስቀምጫለሁ ባለፈው ሳምንት ምን ማለት እንደሆነ። ከኃጢአት በታች ማለት ኃጢአት የሚጠየቀውን እያንዳንዱን የኃጢአትን ክስ አው ለማመን ይሞታለው ሞት የሚገባው ነበር። ለማመን እሰቀላለው ስቅላት ይገባው ነበር። እያንዳንዳችሁን ስም በዛ ውስጥ ክርስቶስ ኢየሱስ አስገብቶ አው አው ህግ ሰከስ አው ትክክል ነው። ኃጢአትን ሳይሰራ ራሱን ግን ከህግ በታች እንዳደረገ ተመልክተናል። ለዚህ ነው ሐዋርያው ጳውሎስ ክርስቶስ ኢየሱስ የነና የናንተን ፍዳ በስጋ ተቀበለ ወይንም ከፈለ ኃጢአት የምጠይቀውን ክስ ሁሉ አው። ስለዚህ በክርስቶስ ኢየሱስ ስጋ እኔና እናንተ ለህግ ሞተናል ማለት። ምክንያቱም ክርስቶስ ለኃጢአት የሞተ ነበር። የኃጢአትን ክስ ግን አዎን ዋጋውን ደግሞ የከፈለበትን ጉዳይ እዚህ ያላችሁ ጌታን የተቀበላችሁ እያንዳንዳችሁ የምትረዱት እውነት ነው። በመስቀል አዎ ያለውን ይገባኛል ያለውን ሞት እግዚአብሔር ቃል ሲናገር ሳለ አባቱ ኃጢአት አደረገው ይላል። ምክንያቱም ኃጢአትና እግዚአብሔር እርቅ የላቸውም። ኃጢአት ዋጋ ያስከፍላል። የኃጢአት ዋጋ ሞት ስለሆነ ስምንታት ነው። እዚህ ክርስቶስ ኢየሱስ በመስቀል ላይ ሞተና ዋጋውን ከፈለ ማለት ነው። ከህግ በታች ሆነ ማለት ያ ማለት ነው። ኃጢአትን ሳይሰራ እዚህ ሐዋርያው ጳውሎስ ደግሞ በክርስቶስ ሥጋ እያንዳንዳችሁ ጌታን ተቀበላችሁ እየተጠመቃችሁ በትንሳኤት ነው። በነገራችን ላይ ብዙ ክርስቲያኖች አይረዱም እንጂ በጥልቁ ውሃ የመጠመቁ ዋናው ምሳሌነት ክርስቶስ የሞተውን ሞት መሞት ማለት ነው። ምሳሌያዊ ሞት ግን ተግባራዊ እውነተኛ የኃጢአት ሞት ማለት ነው። በውሃ ሰጥመን ክርስቶስ ኢየሱስ እንደተሰቀለ እኔና እናንተ በሱ ሞት ለኃጢአት መሞታችን የምናውጅበት ለዓለም በጥምቀት ስርዓት ነው እንጂ ዝም ብሎ በውሃ ውስጥ መነከር አይደለም። እዚህ ነው እናንተ ተገድላችኋል ካለ በኋላ ከእንግዲህ በኋላ በምትኖሩት ኑሮ ፍሬ ታፈራላችሁ። ምክንያቱም በስጋ ሳላችሁ ከሕግ በታች ነበራችሁ። ግን ጌታን በተቀበላችሁ ጊዜ ለኃጢአት መሻት ለኃጢአት ፍሬ ሞታችኋል። ብልታችሁ በዚህ ጉዳይ ላይ ሞቷል። ከክርስቶስ ኢየሱስ ጋር ተሰቅላችኋል። ለዚህ ነው ሐዋርያው ጳውሎስ ሁልጊዜ የክርስቶስ ኢየሱስን መስቀል ትምክህት የሚያደርገው። እኔም ከክርስቶስ ኢየሱስ ጋር ተሰቅያለሁ። በሌላ ኃጢአት ስከሰው ሕግ ስከሰው ክርስቶስ ኢየሱስ እንደፈሰ በክርስቶስ ኢየሱስ ሕይወት እንደተዘወረ ስናገር እንመለከታለን። ስለዚህ በጌታ የዳናችሁ በክርስቶስ ኢየሱስ አገልግሎት በክርስቶስ ኢየሱስ ሞት በክርስቶስ ኢየሱስ ትንሣኤ በእምነት በኩል ወንድሞች የሆናችሁ የእግዚአብሔር ልጆች የሆናችሁ ሁሉ በአዲስ መንፈስ ነው የምንኖረው ማለት ነው። ምን ማለት ነው? ክርስቶስ እስትንፋሳችን ነው። ክርስቶስ ሕይወታችን ነው። ክርስቶስ ትምክህታችን ነው። ክርስቶስ እንቅስቃሴያችን ነው። ሁለንተናችን ክርስቶስ ነው። ለዚህ ነው ሐዋርያው ጳውሎስ የክርስቶስ ኢየሱስን ሞት እንደ ትምክህት በየሰከንዱ የሚያወራው። አለዛ በአዲስ ሕይወት ለመመላለስ አንችልም። በፍጥል ኑሮ እየኖርን ነው ማለት ነው። አይሁዶች የወደቁበት ዋና ነገር ሕግን እናውቃለን፣ ሕግ እውነት ነው እንዲያሉ እናገራለሁ፣ ግን በሕጉ አይኖሩ በተዘዛ ይመላለሱም። እና እኔና እናንተ በአዲስ መንፈስ እንድንገዛ በአረጎ እንዳንኖር አረጎ እንዳለፈ። ታዲያ እንደዚህ ከሆነ ደግሞ ሕግ ኃጢአት ነውን ብሎ ይናገር? አይደለም። በሕግ ባይሆን ኃጢአትን ባላወቅን። እውነት ነው ሕግ መስተዋት እንደሆነ በተደጋጋሚ ጌታ በሰጠን አጋጣሚ ተናገረ። ሕግ መስተዋት ነው። መስተዋት ስራው ማሳየት ነው፣ ማንነትን ማሳየት ነው። መስተዋት አያጥብም፣ መስተዋት አይጠርግም፣ መስተዋት አያጸዳም። ግን መስተዋት ማንነትን ይናገራል። ያንን የተመለከተ አስተዋይ ሰው በአይኑ ላይ ያለውን ጉድፍ እያየ የምህር ሰው አእምሮ የማይሰራ ወይንም ማሰብና ማሰላሰል የማይችል ሰው ካልሆነ በስተቀር አእምሮ የሚሰራ ሰው በአይን ላይ ጉድፍ መኖሩን መስተዋት እያሳየ ያንን ሳይጠርግ ለስራ ወይንም ከሰው ጋር ለመገናኘት ወይንም ወደ ውጭ አይወጣም። ሕግ እንደዛ ነው። ሕግ ኃጢአት ዋጋ እንደሚያስከፍል ይናገራል። ግን ኃጢአትን እንዳንሰራ ሊያደርግ አይችልም። ያንን የሚያደርገው በእኔና በእናንተ ህይወት ውስጥ እግዚአብሔር ያስቀመጠው ህልናችን ነው። ህልና የተሰጠበት ዋና ምክንያት። ስለዚህ ኃጢአትን እንድናውቅ ስህተትን እንድንረዳ የሚያደርግ ህግ ነው። ህግ ያንን ባይናገር እንዴት እናውቃለን? ህግ አትመኝ ብሎ ባይናገረኝ እንዴት አውቃለሁ? ህግ አትስረቅ ብሎ ባይነግረኝ እንዴት አውቃለሁ መስረቅ መጥፎ እንደሆነ? ስለዚህ የህግ ስራ እንደ መስተዋት ነው። ስለዚህ አይሁዶች ይህንን ተረዱ ብሎ ስመክራቸው፣ ዛሬም እዚህ ዘመንም ክርስቶስ ድነናል፣ ክርስቶስ ሁሉን ለእኛ አድርገዋል፣ ስለዚህ ከእኛ ምንም የምጠበቅ የለም የሚሉ በብዙ ቢሊዮን የሚቆጠሩ ክርስቲያኖች አሉ። ያ በጣም ፍጹም ፍጹም ስህተት ነው። ያ የፍጥል እውቀት ማለት ነው። አዎ ክርስቶስ ያንን ሁሉ አድርጓል። ግን ያንተና ያንቺ ማድረግ መቻል አለብሽ። እንዴት? በመታዘዝ፣ በእምነት፣ በክርስቶስ ሕይወት ውስጥ በመመላለስ፣ በእርሱ በመኖር ያንን እናደርጋለን ማለት ነው። መስተዋት ደግሞ ሆኖ ሕግ ስመጣ ምናልባት ስንሳሳት ወይንም ጥፋት ስንሰራ ሕግ እኮ አማኑኤል ወንጀል ሰርተሃል አትመኝ እኮ ይላል ሕግ። የመመኘት ዋጋው ደግሞ ሞት ነው ይላል ቃል እኮ። ስለዚህ ስለነ ደግሞ ያንን በመረዳት ወደ ንስሐ መግባት መሮጥ፣ ወደ ክርስቶስ ኢየሱስ መስቀል መሮጥ አለብኝ ማለት ነው። እዚህ ነው ሐዋርያው ጳውሎስ እዚህ ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ አለ። ኃጢአት ደግሞ ያለ ሕግ ሞት ነውና በጣም ግሩም ጥልቅ የሆነ የሕግ እውቀት ነው። እግዚአብሔር ባሪያ እዚህ ላይ የተናገረ እያለው ኃጢአት ያለ ሕግ ሞት ነውና ምን ማለት ነው? ሕግ ባይኖር ኖሮ ኃጢአትም የለም ማለት ነው። እውነት ነው። ሕግ የመጣበት ዋና ምክንያት ኃጢአት ስለመጣ ነው። እኔም ድሮ ያለ ሕግ ሕያው ነበር ይላል። ምን ማለት ነው? ጌታን ሰላክ እምነት ሳይኖረኝ በስጋ ስለመመላለስ የህግን ምንነት የህግን ወደ ቅጣት እንደሚያመራኝ አላቅም ነበር። ግን ጌታን ባወቀው ጊዜ የህግን ምንነት በተረዳው ጊዜ ይላል ለዚህ ትእዛዝ በመጣች ጊዜ ግን ኃጢአት ሕያ ሆነ እኔ ሞት ክብር ለእግዚአብሔር ይሁን። አዎ ኃጢአት ሕያ ሆነ እኔ ሞት ኃጢአቱን ለጊዜ ሕያ ሆኖ ይኖራል። ክርስቶስ ዳግሜ እስክገለጥ ድረስ ብሸነፍም ጥላት ብሸነፍም ዲያብሎስ ብሸነፍም በሪል በሪያሊቲው ግን ሙሉ በሙሉ መሸነፉ ለዓለም ገሃድ የሚሆንበት ክርስቶስ ኢየሱስ ዳግም ወደዚህ ምድር ሲመጣ ልጆቹን ሲሰበስብ እስከዛ ጊዜ ድረስ ግን ኃጢአት ያው ኖሯል። እዚህ ነው አሮ ጳውሎስ በቆሮንቶስ ላይ ሲናገር ሳለ አንድ ምስጢር ነግራችኋለሁ፣ ይህ ሞት የሚባል ነገር መጨረሻ አለው። ባለኛው መለከት በሚነፋበት ጊዜ የሞቱት ሕያዋን ሆኖ በሚነሱበት ተቀይሮ እኛም እንለወጣለን ከመቅጽበት ከዛም በኋላ ሞት በድል ተዋጠ የተባለበት ይፈጸማል። እስከዛ ጊዜ ድረስ ኃጢአት ያው ሆኖ ኖሯል። ባለኛው መለከት እስኪነፋ ድረስ እኔና እናንተ ደግሞ እስከዛ ጊዜ በሕይወት ካለን በክርስቶስ ኢየሱስ ውስጥ መሰወር መቻል አለብን። ለምን? ፍዳችን የከፈለ ክርስቶስ ነው። ኃጢአትን በስሙ እየጠራ ኃጢአትን የተጸየፈ ግን የኃጢአትን ዋጋ ይከፍላል። እንዲሁም እኔና እናንተ በክርስቶስ እንሆን ያንን ዋጋ እንከፍላለን ማለት ነው። ከዚህም የተነሳ ሐዋርያው ጳውሎስ ሲናገር ሳለ ሕግ ቅዱስ ነው ትእዛዝቱም ቅድስትና ጻድቅ በጎም ናት። ይሄ እናንተን ቢሆን ሀሳብ ቁጥር 12 ላይ ያለውን በእውነት አሰምራል። ስለዚህ ሕጉ ቅዱስ ነው፣ አንድ ትእዛዛትም ቅድስትና ጻድቅ ከዛም በጎ ነው። ደግሞ ጻድቅ መሆኑ አይሁዶች ተሳሳቱ እዚህ ላይ በሕግ እውቀት ደህንነት ያገኙ መስሏቸው ነበር። በሕግ እውቀት ደህንነት አይገኝም። ደህንነት የሚገኘው በክርስቶስ ኢየሱስ ስራ ባለን እምነት ብቻ። እምነት ደግሞ ተግባር አለው ማለት ነው። የሚያምን ሰው እምነት የሚጠይቀውን የእያንዳንዱን ዋጋ ይከፍላል። ደግነቱ ክርስቶስ ኢየሱስ ለእኔና ለእናንተ ስለከፈለ እሱ በከፈለልን ሕይወት እንመላለሳለን ማለት ነው። ብንሞት እንኳን ክርስቶስ ግደላችሁ ስጋን ለምገል ደግሞ ለምንድን ነው የምትፈሩት? ኋላ ስጋንም መንፈስንም ሁለቱንም አንድ ላይ አድርጎ ወደ ጋንም መጣል ወደምችለው ወደ አምላካችሁ ግቡና ለሱ እሱን ታዝዙ ለሱ ፍሩ እንጂ አሁን ለጊዜያዊ ስጋን ለምገል ሰው ለምን ትፈራላችሁ? ለዚህ ነው። ስለዚህ እግዚአብሔር ሕግ እንደዚህ አይነት ሕግ ስለሆነ በክርስቶስ ኢየሱስ ውስጥ እንድንኖር ኃጢአት የምጠይቀውን ክስ ሁሉ ወደ ክርስቶስ ኢየሱስ መስቀል እንድንሮጥ ክርስቶስ እስትንፋሳችን እስኪሆን ድረስ መመላለስ ያስፈልጋል። ታስታውሳላችሁ፣ ዲያብሎስ እግዚአብሔርን ባሪያ ካይሉን ስከስ ነበር። የድፋሙን ልብስ አልብሶ ስከሰው ነበር፣ ወንጀለኛ እንደሆነ የሕግ ቅጣት እንዳለበት። ግን እግዚአብሔር ጌታ ይገስጽ ያለው አንተ ሰይጣን፣ ስለዚህ አልብሱት፣ ነጭ ልብስ አልብሱት፣ በነጻ ሊቀቁት ይፈታ ይልቀቁታል። ለምን? ክርስቶስ ኢየሱስ ያሰረውን የኃጢአትን ትብታብ የዕዳ ጽሕፈትን በልጁ በክርስቶስ ኢየሱስ አገልግሎት ሞትና ትንሣኤ እግዚአብሔር ድል ስላደረገው ሐዋርያው ጳውሎስ ይህንን ጽፎ ለእኔና ለእናንተን ዛሬ በዚህ ዘመን ሲያስቀምጥ እንመለከታለን። ስለዚህ ወገኖቼ አይሁዶች የመጀመሪያውን ስህተት በዚህ በኩል ሐዋርያው ጳውሎስ ይናገራል። ከዚሁ ጋር በማያያዝ ደግሞ ለመሆኑ ሕግ ማድረግ የማይችለው ነገር ምንድን ነው? ዝም ብለው ጉዳይም ሐዋርያው ጳውሎስ ለእኔና ለእናንተ የምጠቅመን መልእክት ይዞ ነው ቀረበው። ለመሆኑ ሕግ የማያደርገው ወይም ሕግ መፈጸም የማይችለው ሕግ የማያሟላው ነገር ምንድን ነው? ለማወቅ ከፈለጋችሁ ብሎ በዘመኑ ለነበሩት ምዕመናን በሮሜ ምዕራፍ 8 ሮሜ ምዕራፍ 8 ቁጥር 3 እና 4 እንደዚህ ብሎ ይገልጻል። ህግ ማድረግ የማይችለው ነገር ምን እንደሆነ ከዝጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛም የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። ክብር ለእግዚአብሔር ይሁን። ይህንን ሐዋርያው ጳውሎስ የተናገረ ያለው ሮሜ ምዕራፍ 8 ከቁጥር 3 4 እያለ ያለው ምንድነው? ከስጋ የተነሳ ስለደከመ ለህግ ያልተቻለው ይላል። ምንድነው ለህግ ያልተቻለው? ይሄንን ወገኖች በጣም ደና አድርገን እንድናዳምጥ ይፈልጋለሁ። ለህግ ያልተቻለው ነገር ምንድነው? ህግ ያላደረገው ነገር ምንድነው? ቅድም በመግቢያ ላይ ትንሽ ጠቅሼ ነበር። ህግ መስዋዕት ህግ ጉድለትን ይናገራል። ህግ ወንጀለኛነትን ይናገራል። ያንን ብቻ ሳይሆን የዛ ዋጋ ደግሞ ሞት እንደሆነ ይናገራል። ግን ያንን በተናገረ አፍ ህግ ደግሞ ሄዶ ያንን ወንጀል ያንን ስህተት ማስቀረት ማስወገድ አይችልም። ምክንያቱም ህግ ለዛ አልተሰጠም። በሌላ አባባል ክርስቶስ ያስፈልግሃል፣ ክርስቶስ ያስፈልግሃል፣ ከህግ በታች ሆኖ ያለፈ ያስፈልግሃል። አለዛ ሞት ነህ። በስጋ ምሳሌ ወደ መጣው ወደ ክርስቶስ ኢየሱስ ሂድ፣ መዳን ያስፈልግሃል እያለ ህግ ያስተምራል፣ ያሳያል። ስለዚህ ነው ሐዋርያው ጳውሎስ ከስጋ የተነሳ ስለደከመ። ግን ህግ ደካማ መሆኑ አይደል? የህግ ስራ ጉድለትን ማሳየት ነው። ግን ጉድለትን አያርምም፣ ግን ይጠቁማል። ለዚህ ነው ታስታውሳላችሁ፣ አስርቱ ትእዛዛት ውስጥ እዛች በቃል ክዳን ትእዛዝ ውስጥ እስራለው አስሩ ቃሉ አስሩ ትእዛዝ ነው። አስሩ ትእዛዝ በላይ ደግሞ የምህረት መቀመጫ ነው። የተፈጥሮ ብርሃን፣ የሰው እጅ ያልሰራው ብርሃን በግራና በቀኝ በኩል ያንን ቦታ በድንቀት ሲያበራ እንመለከታለን። ያ ደግሞ የሚያሳየው የምህረት መቀመጫ ማለት ምህረትና ቅንነት የተዋሃደበት የጌታችን ኢየሱስ ክርስቶስ የይቅርታ ሰጪነቱ መግለጫ ነው። ስለዚህ ወደዛ እንድንሄድ ይጋብዘናል ማለት ነው። ስለዚህ ወደ ንስሐ እንድንገባ ወደዛ ይጠቁማል ማለት ነው ህግ። ስለዚህ ህግ ስራውን አይሰራም፣ ግን ስራውን መስራት ወደምችልበት ይጠቁማል። ወደ እግዚአብሔር ዙፋን ፊት ወደ ጸባወቱ ወደ ምህረት ደጅ ገብተን ከክርስቶስ ጋር እንድንታረቅ። እዚህ ሐዋርያው ጳውሎስ የሆነበት ምክንያት እናንተ ማድረግ ያልቻላችሁትን እግዚአብሔር አምላክ ልጁን በኃጢአተኛ ምሳሌ በኃጢአት ምክንያት ወደዚህ ምድር ልኮታል። ክብር ለእግዚአብሔር ይሁን፣ ልኮታል። ስለዚህም ደግሞ ይህንን ስራ አደረገ ክርስቶስ ኢየሱስ። እኔና እናንተ ደግሞ በመንፈስ ፈቃድ እንመላለሳለን እንጂ በስጋ ፈቃድ የማንመላለስ ከሆነ ክርስቶስ ኃጢአትን በስጋ እንደኮነነ እኔና እናንተም ከክርስቶስ የተነሳ በንስሐ በስጋችን ኃጢአትን ኮነንን ማለት ነው። ይህ አስገራሚ የሆነ አማራጭ የሌለው የእግዚአብሔር የደህንነት ስራን የሚጠቁም ነው። በሮሜ ምዕራፍ 9 ከቁጥር 30 እስከ 32 እንዲህ ብሎ ይጨምራል ሐዋርያው ጳውሎስ። ሮሜ ምዕራፍ 9 ከቁጥር 31 እና 32 እንደዚህ ይላል፣ እስራኤል ግን የጽድቅን ህግ እየተከተሉ ወደ ህግ አልደረሱ። አያችሁ ወገኖች፣ ምክንያቱ የጽድቅን ይከተላሉ። የአብርሃም ልጆች ነን፣ አብርሃም አባታችን ነው፣ ህግን እናውቃለን። ከዚህም የተነሳ ከአብርሃም የተነሳ ድነናን፣ በተስፋ ወራሾች ነን። በቃ ፉከራቸው አይቻልም። ግን ሐዋርያው ጳውሎስ ታሳዝናላችሁ፣ እናንተ የጽድቅን ህግ እየተከተላችሁ ግን ወደዛ አልደረሳችሁ ምክንያቱም እውቀቱ ነው ያላችሁ ካለ በኋላ ይህ ስለምንድነው ብሎ ራሱ ዘረዝራል ደግሞ ለምንድነው እንደዚህ ሊሆን ይችላል በስራ እንጂ በእምነት ጽድቅን ስላልተከተሉ ነው ይቺ አባባል ክርስቶስ ኢየሱስ በዚህ ምድር በነበረ ጊዜ በማቴዎስ በማርቆስ በሉቃስ አይሁዶችን ፈሪሳውያንን በተደጋጋሚ ይወቅሳቸው የነበረው ነገር ነበር እናንተ የራሳችሁን ስርዓት ለመጠበቅ ስትሉ የእግዚአብሔርን ህግ ትሽራላችሁ የሰውን ወግ የተከተላችሁ አይሁዶች ራሳቸው የሆነ ከእግዚአብሔር እውነት ላቀ ብዙ ስርዓቶች ነበሯቸው ያንን አጥብቆ ያደርጋል ግን እውነተኛውን እግዚአብሔርን ስርዓት እውቀቱ ያውቃሉ ግን በህይወታቸው ስመጽሙ አይታይም ስለዚህ እናንተ ስራችሁን ፈቃዳችሁን ስለምታደርጉ የአባቶቻችሁን ስራ ስለምትፈጽሙ ያ በቃ ለኛ በቂ ነው ድነናል ትላላችሁ እንደዛ አይደለም በእምነት ክርስቶስ ያደረገውን በማመን ነው መዳን ካለ በኋላ ምን አለ በጽዮን የእንቅፋት ድንጋይና የማሰናከያ አለት አኖራለሁ ያ ማን ነው ኢየሱስ ክርስቶስ ነው ነቢዩ ኢሳይያስ ደግሞ ተናግሯል አስቀድሞ ተንብዮአል ሳይመጣ በፊት እንቅፋት ድንጋይ አኖር ምን ማለት ነው የሚያሰናከል ነው አይደለም ሁሉ ጊዜ ከእውነት ጋር ስለሚጣሉ ክርስቶስ ደግሞ እውነት ስለሆነ እየመጡ በሱ እንጋጫሉ ማለት ነው ቀላሉ አገላለጽ እሱ ከእውነት ዝንፋል ወደ ግራ ወደ ቀኝ አይልም ስህተቱን ስህተት ነው ይላል እውነቱን እውነት ነው ይላል እዚህ ወደ እሱ በመጡ ጊዜ ሁሉ ይስተነካከላሉ ማለት አለቱ ክርስቶስ ኢየሱስ ነው ስለዛ እያወራ ነው ያንን ሰው ሊያጠፉ ነበር ብዙ የታገሉት ጊዜው ሳይደርስ ጊዜው በደረሰ ጊዜ ግን ወደ አሕዛብ በመውሰድ በፖለቲካ በኩል አድርጎ ክርስቶስ ኢየሱስን እንዳስገደሉት አስተውሳላችሁ እዚህ የእንቅፋት ድንጋይ ሆነባቸው ለምን እውነት ስለሆነ እኔ እውነት እኔ ህይወት እኔ መንገድም ነኝ ብሎ ክርስቶስ ለተናገረ ለነሱ እንቅፋት ማሰናከያ ሆነባቸው ማለት ነው እንጂ እንዳይድኑበት እንዳይፈወሱበት ሆነባቸው ማለት አይደለም ድንጋይ ላይ የምደናቀ ይገለባበጣል ይሰበራል የሚሞትም አለ እዚህ ነው ክርስቶስ ኢየሱስን ባለመቀበላቸው ስለ ህግ ያወራሉ ስለ አብርሃም ያወራሉ የራሳቸው ተጨማሪ ህግ አላቸው ግን ያ ሁሉ ያንን በመስራት እንጂ እግዚአብሔርን ህግ በመጠበቅ በእምነት በኩል መዳናቸው ላይ እጅግ ወድቆ ነበረ ስለዚህም ምን አለ ለዚህም ከዚህ የተነሳ በቃሉ ላይ እንደተጻፈ በእንቅፋት ድንጋይ ተሰነካከሉ ብሎ ጻፈ አወራው እውነት ነው ዛሬም ይፈራሉ እንደዛ አይነት ህይወት ያላቸው ክርስቲያኖች በመድራችን በርካታዎች ናቸው በህይወት አታዩ በጽድቅና በቅድስና ሲመላለሱ አትመለከቱ ግን ስለሆነ ስለ ጽድቅ ያወራሉ ጠንቅቆ ያውቃሉ ይለፈልፋለው ግን በህይወታቸው አታዩ ስታዘዙ እግዚአብሔር ፈቃድ ሲያደርጉ አይመለከታቸውም ሰዎች እዚህ እንቅፋት ድንጋይ እየሆኑ እንዳለ እንድንገነዘብ እግዚአብሔር ይፈልጋል አይሁዶች በእንቅፋት ድንጋይ ተሰነካከሉ ለምን ስቀለው አስወግደው ባርባርን ግን ልቀቀው ያለበትን እዚህ ላይ ሐዋርያው ጳውሎስ የተናገረው ያ ብቻ አይደለም በሮሜ ምዕራፍ 3 ቁጥር 20 እና 21 ከዛም አልፈን 28ን እስኪ እናነባለን በዚህ በመጀመሪያው ክፍል ላይ እንዲህ ይላል ሮሜ ምዕራፍ 3 ቁጥር 20 እና 21 ከዛም ደግሞ ዘልቀን 28 ይህም የህግን ስራ በመስራት ስጋ የለበሰ ሁሉ በርሱ ፍት ስለማይጸድቅ ነው ኃጢአት በህግ ይታወቃልና አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና አሜን 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 ይህንን የምለው ሐዋርያው ጳውሎስ የተናገረ ያለው የሕግን ስራ በፈቃዳችን በምርጫችን ሰርተን አንዳችም አንድንም ማድረግ ስለማንችል ነው ማለት ብን አባባል ነብዩ ተናግሯል። ጽርቃችን የመርገም ጨርቅ ከዛው ተናግር ያለው በዚህ ጉዳይ ላይ በዓለም ያለውን ጻድቅ የተባለውን ከመጀመሪያ አዳም እስከ መጨረሻ አዳም ያለውን ጨፍልቃችሁ አንድ ሰው ብታወጡ እሱ መልካም ነው የተባለ ሰው ጨፍልቃችሁ አንድ ሰው ብታወጡ የዛ ሰው ጽርቅ በእግዚአብሔር ፊት የመርገም ጨርቅ ነው። የመርገም ጨርቅ ነው ምንነቱን ብዙዎቻችን ሁላችን እንደረዳለን ቢናክ። ስለዚህ ስጋ የለበሰ ሰው የእግዚአብሔር ሕግ በመጠበቅ አይጸድቅም። ግን ጠብቆ አድርጎ ባለፈው በክርስቶስ ኢየሱስ መንፈስ በመመላለስ በእምነት በክርስቶስ ኢየሱስ በመሆን በክርስቶስ ኢየሱስ መታጠብ ክርስቶስን እስትንፋስ የሚያደርግ በጸሎት በልመና በመልጃ በጾም ሁልጊዜ ከክርስቶስ ጋር የሚጎዳኝ ሰው ማለቱ ያንን የሚያደርግ ሰው የሕግን ስራ እንደሰራ ክርስቶስ አድርጎታል። ስለዚህ የእርሱ ሆኖ ይቆጠራል ማለት ይሄ ነው። የደህንነት የጽርቅ በሃይማኖት የጸጋ ምንነት በዚህ ነው የምታውቀው ማለት ነው። ምክንያቱም አሁን ግን አለ በሕግና በነቢያት ወቆዶች ሕግ ከሰማይ የመጣ የእግዚአብሔር ሕግ ብቻ ሳይሆን ነቢያቶች ስለዚህ ሕግ ራሳቸውን አሳልፈው ሰጥቷል። አስተውሳላችሁ ሐዋርያው ጴጥሮስ ሁለት ጊዜ ነው ግዞት ውስጥ የገባ። በመጀመሪያ ጊዜ ገባ እግዚአብሔር አስመለጠው። ሁለተኛ ደግሞ ሄሮድስ ያንን ስለሚያውቅ ከእንግዲህ በኋላ አይወጣም ብሎ አራት 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 ተላላቅ ወንዞችን በብረት እጅ ከፖሊሶች ጋር አዛዝሎ 16 ሰዎች ነበር በተከታታይ የተጠበቁት በውስጠኛው በር እንዳመጥ እንገለዋለን ነገ ከበዓል በኋላ ይሞታል ይሰየፋል። ውጪ ደግሞ መጨረሻ በር ደግሞ የብረት መዝጊያ አለ የተቆለፈ ነገ ለሞት ዛሬ ተኝቶ ባለበት ጊዜ ነው። ምን አይነት እምነት ምን አይነት እጋ እውነቴን ነው ምላችሁ ነገ ልሰቀል ለሞት ምሽቱን ተኝቻል እኔ ጴጥሮስ ዞን ተኝቻል አድሩ። ምናልባት ያልተናዘዝኩ ኃጢአት ካለ ምናልባት የረሳሁትም ካለ እየወተወትኩ አምላክ ሆይ አስበኝ በመንግስት ያትርሰኝ ምናልባት ያላወቅኩት ኃጢአት ሰርቼ ይሆናል እባክን እያልኩ አይኔን ሳልዘጋ እስከ ሞት ጧት ድረስ ጠብቃለሁ። እሱ ግን በእምነት ልብሱን አውልቆ ተኝቶ የጌታ መልአክ መጥቶ እንዳወጣው ለምንድን ነቢያት ሕግም ነቢያትም ነቢዩን እግዚአብሔርን ባሪያ ዮሐንስን ታስታውሳላችሁ እሱ ልልክ እኔ ግን ላንስ ይገባኛል ያለ ሰው በግዞት ውስጥ ሞትን ስጠባበቅ ሳለ ምናልባት የምህረት አጋጣሚ ተሰጥቶት ነበረ ግን አይ አላደርገውም እኔ እከተላለሁ ነቢያቶችን የሄዱበትን መንገድ እሄዳለሁ ብሎ የተሰየፈ። ስለዚህ በሕግና በነቢያት ማለት ነቢያት ስለዚህ ስርዓት ስለ እግዚአብሔር እውነት ህይወታቸው ሰውተዋል ተሰይፈዋል ተሰቅለዋል ተገድለዋል ተንገላተዋል ይህ ዓለም አልተገባቸው። እዚህ በሕግና በነቢያት ተመሰከረለት የእግዚአብሔር ጽድቅ ሕግ ተገልጧል። ሃሌሉያ ወገኖቼ ላንቺም ላንተም ለነም ህይወት የሞነን በእግዚአብሔር በኩል ተገለጸው የጽድቅ ስራ በክርስቶስ ኢየሱስ የተሰራው የሕግ ስራ ተገልጧል ስውር አይደለም። ስለዚህ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። እምነት ካለሽ ህይወት አለሽ እህቴ እምነት ካለ ህይወት አለ ወንድሜ ማለት እምነት ታላቅ የድል ጮራ እንደፈነጥቅ እግዚአብሔር ስጦታን እዚህ ይህ ህግ ደግሞ ስላለ በእምነት ህግን እንሽራለን በፍጹም እንዴት እምነት ካለ በህግ እንዴት ይሻላል እምነት ክርስቶስ ኢየሱስ ያንን ቢያደርገው ነበር አላደረገም ክርስቶስ ኢየሱስ አጠናው እንጂ ህግ የተወደዳችሁ የክርስቶስ ኢየሱስ ምጻቱን የምትጠባበቁ በዚህ በክፉ ዘመን የምትኖሩ ወገኖች እግዚአብሔር ያዘዘንን በማድረግ ህግን እናጸናለን አሜን እኔ አውሮፓውስ እንዲላ በክርስቶስ ኢየሱስ ያለ የህይወት መንፈስ ህግ ከኃጢአት ሞትና ህግ አርነት አውጥቶኛልና በራሱ ህይወት እናገራለሁ አንቺም እንደዚህ ነው የምትናገር ለማለት የፈለገው ክርስቶስ ኢየሱስን ትምክቱ ስለአደረገ አውሮፓውስ በራሱ ህይወት የለው ግን እሱ የሚተነፍሰው መተንፈስ ከኢየሱስ የመጣ ነው የህይወት መንፈስ ይላል አያችሁ ክርስቶስ የህይወት መንፈስን ሰጣል ከህግና ከኃጢአት ሞት እኔና እናንተን ከፍ ያደረዛ ነው ራሱን ከህግ በታች አድርጎ እኔና እናንተን ከህግ በላይ አደረገ ክብር ለእግዚአብሔር ይሁን እዚህ ለታሰርንበት ስለሞትን ከህግ ተፈተና ይላል ሐዋርያው ጳውሎስ እናገርሳለ በሮሜ ምዕራፍ 6 ቁጥር 14 እስከ 15 ታነብሳለ እንዲሁም ሮሜ ምዕራፍ 7 ከ4 እስከ 6 ታነብሳለ ከታሰርንበት ከኃጢአት እስራት ስለሞትን ከህግ ተፈተናል ቁጥር 6 ላይ ነው ሁለተኛው ክፍል ሐዋርያው ጳውሎስ ስለአይሁዶች ድክመት ሲናገር ሁለተኛው ክፍል እንን ጀምሬ ወደ ማጠቃለያ አመጣለሁ የመጀመሪያው ክፍል ነው ተመለከተው ሁለተኛው ክፍል ሐዋርያው ጳውሎስ አይሁዶችን እየወቀሰበት ያለው ሁለተኛው ዋና ቁም ነገር ስለ ህግ የነበራቸው ስህተትን ተመልክተናል ሁለተኛው ክፍል ደግሞ ሐዋርያው ጳውሎስ ከቁጥር 21 እስከ 24 በሁለተኛው ምዕራፍ ላይ ሁለተኛው ምዕራፍ ከቁጥር 21 እስከ 24 እንዲህ ብሎ ይናገራል አይሁዶች አቋማቸው የሚያወላውል አቋም መኖር ብቻ ሳይሆን እግዚአብሔርን አላከበሩም ብሎ ሲናገር ሐዋርያው ጳውሎስ የሁለተኛው ድክመታቸውን የገለጸ የሚያወላውል ህይወት አላቸው ኢንኮንሲስተንሲ በእንግሊዝኛ ያንድ ሰው ሲፈልግ እንዲው ከፍ ነገር ደሞ ዝቅ የሚል ህይወት ማለት ነው እና ሌላው ደሞ እግዚአብሔርን አለማክበር እስኪ እናንብበው መልእክቱን ሮሜ ምዕራፍ 2 ከቁጥር 21 እስከ 24 ደምስካያ ያለው ነው ተመለከት ነው እንዴ ይላል ቁጥር 21 እንግዲህ አንተ ሌላውን የምታስተምር ራስህን አታስተምረምን አትስረቅ ብለህ የምትመሰክር ትሰርቃለህን አታመንዝር የምትል ታመነዝራለህን ጣዖትን የምትጸየፍበት ወይንም የምትጸየፍ በተመቅደስን ትዘርፋለህን በህግ የምትመካ ህግን በመተላለፍ እግዚአብሔርን ታሳፍራለህን ጠማጎ የሚያስፈራ ግን እውነተኛ የሆነ ያስመሳይ ክርስቲያን ባህሪ ሰው እንዴት ሌላውን አታድርግ ብሎ ያስተማረ ራሱ ያደርጋል እዛው አትገኝ ብሎ እንዴት ራሱ ተገኝቶ ይታያል አትሁን ያለው እንዴት ሆኖ እናንተ ይሄንን ሁሉ እየሆናችሁ ነው እዚህ ያላችሁ ወታችሁ ምንድነው በጣም እኮ አስመሳዮች ሆናችሁ እኮ አንድ አይነት አቋም ኖራችሁ እንጂ ለምንድን ነው እንደዚህ የምትሆኑት ለምንድነው አምላክን ስምታስነቅፉ ለዚህ ነው ሐዋርያው ጳውሎ ሐዋርያው ሙሴ ወይንም ነብዩ ሙሴ ታስተውሳላችሁ ባንድ ወቅት ስብሳለ በእናንተ ሰበብ የእግዚአብሔር ስም ባይዛም በካከል ይስተደባልና ተብሎ የተጻፈው ይሄንን ሐዋርያው ጳውሎስ ሙሴ ከጻፈው ከሙሴ መልእክት ነው የወሰደው በዚህ ህይወታቸው ተነሳ የነሱን ድክመት የሚያይ አይዛብ ያው ታማኝ ክርስቲያን ነኝ ይላል አትስረቅለኛል አታመንዝር ይላል ሲሰርቅ ሲያመንዝር ይታያል አትዋሽ ይላል ሲዋሽ ይታያል ህግን እየሰበረ ደሞ እግዚአብሔርን ህዝብ እየዘረፈ ጣዖትን እያመለከ ለኛ ግን እንደዚህ አታድርጉ ብሎ ይላል። እዚህ ነው ክርስቶስ ኢየሱስ በተራራው ስብከት ላይ እናንተ መብራት ናችሁ እናንተ ጨው ናችሁ ምሳሌ የምትሆኑ ካልሆናችሁ ግን እግዚአብሔር ስም በእናንተ ሰበብ ይሰደባል። ለክርስቶስ ደግሞ ደጋግሞ ተው እንደነሱ አትሁኑ እንደሱ አትሁኑ ያለ ተናገረ ነው። ስለዚህ ነብዩ የተናገረውን አነብና አበቃለሁ። ነብዩ ኢሳያስ በ52ኛው ምዕራፉ ቁጥር 5 ላይ እንደዚህ ብሎ ይናገራል። አይሁዶች ስለ ወደቁበት ምክንያት ወገኔ በከንቱ ተወስደዋልና አሁን ከዚህ ምን አለን ይላል እግዚአብሔር። ዋው! የሚገዟቸው ይጮሃሉ ይላል እግዚአብሔር። ስምም ሁሉ ጊዜ ቀኑን ሁሉ ይስተደባል ይላል እግዚአብሔር። እግዚአብሔር ጠብቀን የተወደዳችሁ እግዚአብሔር ስም መስተደቢያ እንዳናደርገው በእኛ በእናንተ ህይወት ውስጥ ክርስቶስ ኢየሱስ ህይወት እንዲከብር እግዚአብሔር ስም እንዲገን በጸጋው ተሸፈነን ከህግ በላይ ሆነን በእምነት ህግ ከክርስቶስ ኢየሱስ ጋር በህይወት እንድንመላለስ እግዚአብሔር በዚህ በመጨረሻው ዘመን እኔና እናንተን ይጋብዘናል። እዚህ እንደ እግዚአብሔር ፈቃድ ሶስተኛውን ክፍል በሚቀጥለው ሳምንት እንመለከታለን። እስከዛ ጊዜ ድረስ በተናገርኩት እናንተን በሰማችሁት እግዚአብሔር እንድንኖርበት ጸጋውን ያብዛልን። ጥላት ከሚያዘጋጀው ቀስ ተሰውረን ስንጠራው ይስማን። ሁሉ ጊዜ እንደተለመደው በቀኝ መዳቡ ቀርጾ ያዘን። እግዚአብሔር ባርካችሁ። ደህና ደሩ። መልካም ምሽት።
አሜን። እግዚአብሔር አብዝቶ ይባርክ ዶክተር። በእውነት እግዚአብሔርን የምናሰድብ እንዳንሆን እግዚአብሔርን የምናስከብር እንጂ እውነት መተግበር ያለብንን ስርዓት መሆን ያለብንን በአግባቡ ጌታ ሆይ በአንተ ሆኖ ጌታ ስላስተማረን እንዳልከውም አንተን ባስተማርከው እኛም በተማርነው መኖር እንድንችል ጌታ ይርዳን። እግዚአብሔር አብዝቶ ይባርክ። ከዚህ በመቀጠል ኢትሩት የለችም ለመዝሙር የተዘጋጀ ሰው ካለ እንድሉን ሰጣለሁ።
እኔ ሰምራለሁ።
እሺ ይትላም ለምግዛብ እንዲባርክ
ማለት
ይቅርታ ለጸሎትም እህት ልሳኔ የለችም አንድ ሰው ይዘጋጅልኝ። እሺ ቀጥል።
መዝሙር 208 ኢየሱስ ህዝቦቹን የጠራቸው ለት የሚለውን ጌታ ክብር ዘምራለሁ። ኢየሱስ ህዝቦቹን የጠራቸው ለት በጉባኤው የቀረቡ ለት በፍርዱ እንዴት እንቆማለን ፍርድን ይሰጠን የጠራለን ስንዴን በጎተራ ያጠራቅማል ገለባን ግን በሳት ያነዳል እንዴት በፍርዱ እንቆማለን በትልቁ የትንሣኤ ቀን የመድኃኒታችን ቃል እንስማ መልካም ባሪያ የታመን ሲል ፍርሃትም እንዳያንቀጠቅጠን ከዙፋኑም እንዳንጠፋ ስንዴም በጎተራ ያጠራቅማል ገለባን ግን በሳት ያነዳል እንዴት በፍርዱ እንቆማለን በትልቁ የትንሣኤ ቀን ልጆቹን ሲያያቸው ይደሰታል ማደሙን በተዋቡት ያጋል
የሰማይን ግርማ ያደምታቸዋል ትሑታንም ያደርጋቸዋል ስንዴም በጎተራ ያጠራቅማል ገለባን ግን በሳት ያነዳል እንዴት ለፍርድ እንቆማለን በትልቁ የትንሣኤ ቀን እንግዲህ በንቃት እንጠብቀው መብራታችንን አብርተን ሙሽራው ለሰርግ የጠራነለት የቲ በደን በዚያችውለት ስንዴም በጎተራም ያጠራቅማል ገለባን ግን በሳት ያነዳል እንዴት በፍርዱ እንቆማለን በትልቁ የትንሣኤ ቀን ሰርተን እንመከት ወደ ሰማይ በትዕግስት ጊዜውን እንጠብቅ ጉዟችንን ከዚህ ስንጨርስ በጌትነቱ ደስ ይለናል ስንዴም በጎተራ ያጠራቅማል ገለባን ግን በሳት ያነዳል እንዴት በፍርዱ እንቆማለን በትልቁ የትንሣኤ ቀን እግዚአብሔር ከሚቃጠሉ ሳይሆን እሱ ከሚያድናቸው እንዲሆን እግዚአብሔር በመንፈሱ በጸጋ ይርዳል።
አሜን አሜን አሜን። እግዚአብሔር አብዝቶ ይባርክሽ ይትለም በእውነት ላይገኝ መጀመሪያው ነው ለመንፈስ ቅዱስ አሳልፈን የሰጣነው ታማኝ አምላክ ያለ አንዳች ክፍተት ፕሮግራማችንን ወደ ማጠቃለያ እንድናመጣ ጌታ ይርዶናል። በብዙ ተባርከናል። ስሙ ይባረክ። በማገልገልም በመገልገልም ያለን ሁላችን እግዚአብሔር አብዝቶ ይባርከን። ሳሉ መዝሙር ተዘመረ ግን አጠር ያለ መዝሙር ከሆነ እሺ።
ይጨመራል ስላልሽ ነው እንግዲህ ይቅር ካልሽ ይቅር አለዛ አጥር አድርጌ አንድ መዝሙር ግን እየዘመር
እሺ
እሺ። የበረከት አምላክ የዘላለም ንጉስ የማትለወጠው ኢየሱስ ሆይ ናል ወደኛ። የበረከት አምላክ የዘላለም ንጉስ የማትለወጠው ኢየሱስ ሆይ ናል ወደኛ። ፈጣሪ ንጉስ የሚለው ነው ልዘምር የነበር እንግዲህ ጊዜው ይጠርካልሽ ይወጣኛል። ቻው።
ይበቃናል። እግዚአብሔር አብዝቶ ይባርኮት። በተጨማሪ ይህንን መንፈስ ቅዱስ ያሳሰበውትን ስለዘመሩ እግዚአብሔር አብዝቶ ይባርኮት። ሻሎም። በቀን 3 ጊዜ ጠዋት በ6 ቀን በ12 ማታ በ8 አርብ ምሽት የሳምንቱን ሰንበት ትምህርት ክለሳ ቅዳሜ ቤተ ክርስቲያን መሄድ ለማይችሉ ሙሉ አገልግሎት ከ10:45 ጀምሮ ይሰጣል። የተቀደውን ለመስማት 6054754986 ፓስኮድ 71861 ፓውንድ በመጫን እንደገና መስማት ሌሎችንም መጋበዝ ይቻላል። የእለቱን ፕሮግራም በጸሎት ሊዘጋልን የሚችል ሰው ካለ እድሉን ይሰጣለሁ።
ፈቃደኛ ከሆንሽ እኔ እጸልያለሁ።
እሺ ጸልዩ። እግዚአብሔር ባርኮት።
ይሰማለሁ?
ይሰማሉ።
እሺ እግዚአብሔር ይስጥልኝ። አንቺም ተባረኪ። እግዚአብሔር ይባርክሽ። ቅዱስ 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 የዘላለም አባታችን እጅግ እናመሰግናለን። እኛ ደካሞች ኃጢአተኞች ሳለን አንተ የጠበቅከን አንተ ለዚህ ዘመን ያደረስከን አምላክ እናመሰግናለን። አቤቱ ጌታ ሆይ በዚህ መስመር ይሄን መስመር የከፈተ ሰው ይሄን ዙም ያዘጋጀልን ሰው ነፍሱን አራገነት ያግባው በሚል
አይሰማም እናታችን? ወይዘሮ ድንቅ ነሽ? ድምጾት አይሰማም?
አሰጥቷቸዋል፣ ወጣ ነው።
እሺ፣ ሌላ በጸሎት ሊያገለግለን የሚችል
ጸልያለሁ።
እሺ፣ እግዚአብሔር ይባርክሽ።
አሜን።
ማሪ ታጋሽ ሩሩ አባታችን አምላካችን ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋን ምሕረትን ቸርነትን አብስተህልን በወጣንበት በሰላም መልሰህ አይኖቻችን ከሚያዩት ክፉ ነገር ሁሉ ታድገ እንደገናም ደግሞ በፊትህ ቁጭ ብለን ቃልህን እንድንሰማ እድልን ለሰጠን ጌታ እናመሰግንሃለን። ያልጠፋ ነው ካንተ ምሕረት የተነሳ ስለሆነ ማለዳ ማለዳ አዲስ ስለሆነ ምሕረትህ ክብር ምስጋና ላንተ ይሁን። አባቶ ታስተምረናለህ፣ ትመክረናለህ፣ ብዙ ሰማን። አቤቱ የተግባር ሰዎች ታደርገን ዘንድ በተግባር እንድንፈጽመው ፈቃድ ይሁን። አቤቱ በክርስቶስ ያለው ያ መንፈስ በእናንተ ውስጥ ይሁን እንደተባለው ጌታ እግዚአብሔር ሆይ ያሳየን ክርስቶስ የሄደበትን መንገድ አቤቱ የእሱን ባህሪ ማንጸባረቅ እንድንችል አቤቱ ሂዱ ባልከን መንገድ መሄድ እንድንችል ድምፅህን መስማትና መታዘዝ እንድንችል ትረዳንና ታግዘን ዘንድ ፈቃድ ይሁን። እኛ ዝቅ ብለን በእኛ ህይወት አንተ ከፍ ብለህ ስታይ ዘንድ እንለምንሃለን ጌታ ሆይ። እንደገናም ደግሞ እኛን በሰላም ቦታ አስቀምጠን ለሌሎች እንድንጸልይ ለራሳችንም እንድንጸልይ ድልን ለሰጠህን ጌታ በህይወት ያኖርከን በነጻነት ያኖርከን ጌታ እናመሰግንሃለን። አሁንም የነጻነታቸውን አጥተው በመከራ በችግር ያሉትን ጌታ ሆይ በዓለም ዙሪያ ሁሉ ትመለከታለህ። አቤቱ የሰላም አምላክ አንተ ሰላም ትሰጣቸው ዘንድ አንተ ትጠብቃቸው ትታደጋቸው ዘንድ እንባን ካይን አብሳለሁ ያልክ እንባቸውን ሁሉ ካይናቸው ታብስ ዘንድ እንለምንሃለን። ጊዜውን ዋጁ ያልከን ጌታ ጊዜያችን የመጨረሻ ጊዜ ላይ ነው ያለ ነው ጌታ ሆይ። አብልጠን አንተ የምንሻበትና የምንፈልግበት ወደ አንተ የምንጠጋበት ጊዜ ነው። አቤቱ አንተ ትረዳን ዘንድ እንለምንሃለን። አቤቱ ይህንን ፕሮግራም ላዘጋጀህልን ጌታ እናመሰግናለን። ለአገልጋዮች እናመሰግናለን። እንግዲህ በመጣልን ቃል እንዳንተ ፈቃድ ጌታ አመላልሰን በዚህን ጊዜ ብዙ የጸሎት አደራዎች መልሰሃል፣ እናመሰግናለን። አሁንም የታመሙ በቤትን በሆስፒታል ያሉ ፈውስ ይንካቸው። ያዘኑት ልቦች ሁሉ አንተ አጽናና። ልጆቻችን ያንተ ጸጋ ምሕረት ቸርነት ይብዛላቸው ጌታ ሆይ። ጠላት በኃይል እየሰራ ነው ያለው በትዳር በልጆች አቤቱ ጌታ ሆይ የተሰለፈውን የጠላት ሰራዊት በስም ስልጣን ታስወግድ ዘንድ እንለምንሃለን። አቤቱ ልጆቻችንን ከጠላት እጅ ታስመልጥልን ዘንድ እንለምንሃለን። እያንዳንዳችንም ትዳር አንተ ትጠብቅ ዘንድ እንለምንሃለን። በትዳር ላይ ብዙ ችግር ያለባቸው ብዙዎች አሉ፣ ድረስላቸው ጌታ እግዚአብሔር ሆይ። አንተ ሰላም ለእናንተ ይሁን ብለህ ሰላም አምላክ ቤታቸውን በሰላም ትሞላ ዘንድ እንለምንሃለን። እያንዳንዳችን ትዳርም አንተ ጠብቅ። ጠላት ረቂቅ በሆነ ምስጢሩ ካንተ ሊነጥለን ይፈልጋል። አቤቱ ጌታ ሆይ ጠላቴ ሆይ ደስ አይበልሽ፣ በወርቅ እነሳለሁ በጨለማን ብቀመጥ እግዚአብሔር ብርሃን ይሆንልኛል እያለን ጠላትን መቃወም እንድንችል እርዳን። ጠላትን እንዳናስተናግደው ጌታ ሆይ እባክህን ጠላትን ተቃወሙት ከእናንተ ይሸሻል ተብሏልና መቃወም እንድንችል አንተ እርዳን ጌታ ሆይ። አቤቱ ጌታ ባስተማርክን መሰረት ደግሞ የአፌ ቃልና የልቤ ሐሳብ በአንተ ፊት ያማረ ይሁን እንዳለው ሐዋርያው ጳውሎስ ዳዊት እግዚአብሔር ሆይ የአፋችን እና የልባችን ሐሳብ በአንተ ፊት ያማረ እንዲሆንልን ፈቃድ ይሁን። አንተ ከንፈሮቻችን ንካ ጌታ ሆይ በአፋችን ባንመሰክር ስራችን አካሄዳችን ያንተን ባህሪ የሚያንጸባርቅ እንዲሆን ፈቃድ ይሁን። አቤቱ ጌታ ሆይ በዚህን ጊዜ ጸልዩልን ያሉትን ሁሉ አንተ የልባቸው መሻት ላንተ የነገሩ እንደፈቃድ ፈጽምላቸው። ወደ አገር ቤት የሄዱትን በሰላም መልስ። ለሄዱ ያሰቡትንም በመንገዶቻቸው ሁሉ አንተ አብረሃቸው ሁን። አቤቱ በመከራ በእስር ቤት ያሉትን ሁሉ ታያለ። በማረሚያ ቤት አቤቱ ጌታ ድረስላቸው። በዛ ውስጥም አንተ ታጽናናቸው ታበረታቸው ዘንድ አንተ ፈቃድ ከሆነም ደግሞ ከስራታቸው የሚፈቱበትን ጊዜ እንድታፋጥንላቸው ፈቃድ ይሁን። አገልጋዮችን ሁሉ ባረክ፣ ጉባኤውን ሁሉ ባረክ። ጌታ ሆይ በተጨመረልን እድሜ ደግሞ ወደ አንተ አብልጠን እንድንቀርብ አንተ እርዳን። መንፈሳዊ አይኖቻችን አንተ ክፈትልን። ጌታ ሆይ የሚካሄደውን ኮንፈረንስ አቤቱ ጌታ አንተ አገልጋዮችን ባርክ፣ የሚሄዱትንም አብዛ፣ ቃልን የሚሰሙትንም ጌታ ሆይ የሚያዘጋጁትንም ፕሮግራሙን ያሉትን ሁሉ አንተ ባርካቸው፣ አንተ አብረሃቸው ሁን። ጌታ እግዚአብሔር ሆይ እንግዲህ በዓለም ዙሪያ ሁሉ ያለውን ጦርነት ታያለህ ጌታ። አንተ በቃት ዘንድ ለመሪዎች የቀናውን ልብ ትሰጣቸው ዘንድ እንለምንሃለን። እንግዲህ ጌታ ሆይ በሰላም የዋልክን ጌታ ተመስገን። አደራችን ባርክ፣ ከሁላችን ጋር አሁን አትለየን። ክብር ሁሉ ለአንተ ይሁን። ጸልዩልን ባሉት እኛ በረሳናቸው አንተ አትረሳምና የሁሉንም ልመና ጩኸት ስማ። በጌታ በኢየሱስ ስም አሜን።
አሜን። እግዚአብሔር አብስቶ ይባርክሽ እህት ማርጀት፣ እንዲሁም ወይዘሮ ድምጥነሽ ሊቋረጥን ስላገለገላችሁት አገልግሎት እግዚአብሔር አብስቶ ይባርካችሁ። እንግዲህ በተመሳሳይ ፕሮግራም እስከምንገናኝ የዕለቱን ፕሮግራም በዚህ እንጨርሳለን። እስከ መጨረሻ ታግዛችሁ የተባረካችሁ ድኑ። እግዚአብሔር አብስቶ ይባርካችሁ። ደህና ደሩ።